የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ ነሐሴ 17 2007 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የአውጉስቲ 23/2015 የተለያዩ ቅንብሮችን ይዘን ቀርበናል። በቅድሚያ በ15 ቀኑ እየተዘጋጀ የሚቀርበው ከመጽሐፍት ዓለም ይቀርባል። በመቀጠልም ሰፊ የቃለ መጠይቅ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ እናስተዋውቃችኋለን። በመጨረሻ በቂ ጊዜ ካለ የሳምንቱ አበይት ዜናዎች ይደመጣሉ። እንግዲህ አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችን በማስቀደም የለቱን ስርጭት በሚቀጥለው ሙዚቃ እንከፍታለን።
ደግፋው ይክን እያየ ይንፈራ ወይ ሰውን ደግፉን ፈደሉን ደግፉን ማርያቱን ማርያቱ 50 ግንዱ ታሪያውን ያታውሶ ማርያቱን 50 ግንዱ እንጀራውን ኑኑኑ ነው ዲፈላኑ እንዲሁ ነው ታርሶን ደግሞ ያዘመመ ጎጆን ኑኑኑ ያቆበትን ባደዷ ያቻሰው ይንራሉን ተላምዶን ተላምዶ
¡Gracias! ተመጽሐፍት ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜ የሀገራችንን የስነ ጽሁፍ የህብረተሰብና ማህበራዊ ኑሮ እንቅስቃሴ የሚዳስስ እንደ ኢትዮጵያ አቆጣጠር በ1950ዎቹ መካከል በአቶ ጳውሎስ ኞኞ የተደረሰ ድብልቅልቅ ተተባለ አጭር መጽሐፍ እንብዮ በሚል አርስ የተደረሰ ልቦለዳዊ ጽሁፍ ይዘንላችሁ ቀርበናል። እንብዮ። ወይዘሮ ደብሪቱና አቶ ካፕቲህመር ለብዙ ጊዜ በባልና ሚስትነት አብረው ኖረዋል። በመንደራቸውና በአካባቢያቸው ህዝብ ዘንድ በጠባያቸውና በማንኛውም ተግባራቸው ተወደውና ተከብረው የኖሩ ነበሩ። አንድ ልጅ ነው ያላቸው። ወይዘሮ ደብሪቱ ገና በኮረዳነታቸው ጊዜ ተኝሁ ታቶ ታፍትህመር የወለዷት ሴት ልጃቸው ተሞተች በኋላ የወርል ፊት እንኳ ሳይውቃቸው ኖረዋል። እንደሚወራው ልጃቸው የሞተች ጊዜ በጣም አዝነው ልጃቸውን አላስቀብር ብለው በመቃብሩ ላይ ሲንከባለሉ ያን ጊዜ ነው አሉ ማህፀናቸውን የተጠናወታቸው። በሰርጅና ጊዜያቸው ወይዘሮ ደብሪቱ ጠጉር ገብስማ ያቶ ሀብትህመር ጠጉር ንድፍጥጥ በመሰለበት ዘመን ነው ያሁኑን ልጃቸውን አድማሱን የወለዱት። አቶ ሀብትህመር የምኒልክ ዘመን ወረምሳ፣ ወይዘሮ ደብሪቱ የዘውዲቱ ጊዜ ኮረዳ ስለነበሩ ያኔ የበሉት ጮማ የእርጅና ጊዜ ቆዳቸውን አውስቶላቸው ነበር። በስተርጅና ያገኙትን አንድ ልጃቸውን አድማሱን አንከባክበው አሳደጉት። በመብልና በልብሱ አይጎዳ እንጂ አቶ ሀብትህመር ቀጥ አድርገው ይቀጡታል። አቶ ሀብትህመር እንኳን የራሳቸውን ልጅ የጎረቤት ልጅ ቢሆንም ሲማግጥ ሲባልግ የማይወዱ ናቸው። የማንንም ልጅ ቀጭ ሆነዋል። አድማሱንም ደህና አድርገው እየቀጠቀጡና እየቀጡ አሳድገውታል። ሲገርፉት ሲመቱት የወለዱት አይመስሉም። ይልቅስ ወይዘሮ ደብሪቱ ገርና የዋህ በመሆናቸው በአንድ ልጃቸው በአድማሱ የማይጨክኑት እሳቸው ነበሩ። ታቶ ሀብትህመርም ጋር ሁል ጊዜ የሚፋጁት በዚሁ በስተርጅና ባገኙት በአንድ ልጃቸው ጉዳይ ነበር። ወይዘሮ ደብሪቱ የተባረከ የተቀደሰ ልጅ ሰጠኝ ማለት ነው እንጂ እግዚአብሔር ያልባረከውን ዱላ አይመልሰው የሚሉት ዘዬ ስለነበራቸው ይሄንኑ ሁሉ ጊዜ ለአቶ ሀብትህመር ይነግሯቸዋል። አቶ ሀብትህመር ደግሞ እግዚአብሔር እርዱኝ ይረዳችኋለሁ ብሏልና ተኔ የተረፈውን እግዚአብሔር ያብጀው እንጂ መቅጣቴንስ አልተውም ይላሉ። አድማሱ እያደገ ሄደ፣ ጎረመሰ። አቶ ሀብትህመር አይነ ውሃው አላምር ስላላቸው አድማሱ በቶሎ ሚስት እንዲያገባ ፈለጉ። እውነታቸውን ነው። አድማሱ ተስራ አመሸሁ ጉዳይ አግኝቶኝ ቆየሁ እያለ ተበረሃም ተቁጭረም ተጣሊያን ሰፈርም ማመሻሸት ጀምሮ ነበር። ለአድማሱ የታጨችለት ልጅ ሐረገወይን ትባላለች። ሐረገወይን የባሻር ራምዴ የልጅ ልጅ ናት። ባሻር ራምዴ ተጎራው ገበየሁ ጋር አድዋ ዘምተው የሰሩት ጀብዱ በብዙ ይወራላቸዋል። በዱላ ዘምተው ሦስት ጠመንጃ ማርከው የተመለሱ ናቸውም ይባላል። ባሻር ራምዴ ዛሬ አርጅተው ተቤት ውለዋል። ዐይናቸውን እርጅና ይከልለው እንጂ ልባቸው ብዙ ያያል። የወለዷቸው ልጆች ብዙዎች ስለ ነበሩ ባሻር ራምዴ በሚገባ ተይዘው የሚጦሩም ነበሩ። ስድስቱ ልጆቻቸው ቀድሞአቸው ባይሞቱባቸው ኖሮ ባሻር ራምዴ ዛሬ የአስራ አራት ልጆች አባት የሆኑ ነበር። ዐይናቸውንም የተተናኮላቸው ይኸው የልጆቻቸው ሐዘን ጠንቅ ሆኖ ነው ይባላል። በአቶ ሀብትህመር በኩል ለአድማሱ የተደረገለት የጋብቻ ምርጫ ደስ የሚያሰኝና የሚያኮራ ነበር። ሁለት የምኒልክ ጊዜ ነፍጠኞች፣ ሁለቱም ስለ አድዋ ያዩትን ለመናገር የሚችሉ፣ ሁለቱም ስለ ጮማ አቆራረጥ፣ ስለ ጠጅ አወራረድ፣ ስለ ግብር አበላል፣ ስለ ጎራዴ አስተጣጠቅ፣ ስለ ጠመንጃ አያያዝ፣ ስለ ፈረስ ግልቢያ፣ ስለ አሽከር ማሳመር ሊያወሩና ሊተርኩ የሚችሉ ሰዎች በጋብቻ መተሳሰር የሚያኮራቸው ነገር ሆነ። የአቶ ሀብትህመር ልጅ የልጅ ልጃቸውን ማጨቱን ተሰሙ በኋላ ባሻር ራምዴ ክብር ይስፋ ጸጋህ አይጓደል፣ ዘሬን እንደ አብርሃም ዘር የምትጠብቅልኝ አምላክ የተባረክህ ነህ እያሉ በነግህና በምሽት ቁጦራቸው ያመሰግኑ ጀመር። ዛሬ የሁለቱም ቤት እጅግ አያወላዳም። ቅዳው ስጠው፣ ጣለው፣ ረደው፣ አብላው፣ እንዲህ አድርገው ለማለት አልቻሉም። እንዲህ አይነቱን ነገር በህልማቸው ቀሽተውት እንደ ባነኑ ቆጥረውታል። አንድ ሰው አንድ ሳህንና አንድ እንጀራ ይዞ ብቻውን መብላት ተጀመረ ወዲህ ጊዜው ሞቷል ብለዋል። ባሻራም ደማ የምም ዘመን ብለውታል። በልጆቻቸው ጋር ብቻ ተተስማሙ። በኋላ ዘመኑ እንደሚፈቅደው አይነት ልጆቹ እንዲተዋወቁና እንዲፈቃቀዱ ተባለ። የዚህ ጊዜ ነው ባሻራምዴ ብጭ ያለባቸው። ወይ ማርጀት ወይ እንደገና ልጆኑ አቅማጣ ታሉ ባሻራምዴ። ወየው ደጉ ዘመን፣ ወየው የጨዋዎቹ ጊዜ። እኔ ልክልሽን ሳገባት አይኗን ሳላይ ነው የጫጉላው ዕለት ነው ያገወኳት። ኧረ እድሜ መርዘም እምኑ ላይ ያደረሰኝ። ይሁን መቼም እንደ ጊዜው ነውና እንዳፈጣጠራቸው አሉ። አርገወይን ጠይምናት ቀጭናት ታምራለች። የጥርሷ ፍንጭት ለጠይምነት ውበቷ ተጨማሪ ውበት ሰጥቶታል። እንደ ሌሎቹ አብዝታው የምትቀበለብም አይደለችም። ረጋ በማለቷ ተቀጣ ማደጓና የጨዋ ልጅነቷን ታስመሰክራለች። ትመለኩሳለች ሲባልላትም የኖርችነት አድማሱም ቢሆን ራሱን የሚሸከምለት አንገት አለው። እርግጥ በደሞዙ ዝቅተኛ ነው የሚሉት ሴቶች ነበሩ። አድማሱ ግን ባለችው ገቢው ቤቱን አሸንፎ ይኖራል እንጂ እንደ አንዳንዶቹ ተቤቱ ጋር ግብግብ ገጥሞ ፈጥኖ የወደቀ ያራዳ ልጅ አልነበረም። ቢሆንም ታዲያ የአህያው ውሃ ጠጪ ነው እንጂ አመንዝራነትም አያጣውም። አድማሱና አረጋዊን በግል እየተገናኙ ስለ ወደፊቱ ኑሯቸው ይወያዩ ጀመር። በገፈርሳም በሾላም በኩል ይሄዱ እየተንሸራሸሩ ውለው ይመለሱ ጀመር። አረጋዊን የምጠላው አግብቶ መፍታትን በመሆኑ በዚህ በኩል ያላትን ቅሬታ ለአድማሱ ነግራዋለች። አድማሱም እንደ ሰው መፍታት የማይወድ መሆኑን ነግሯታል። እንዲያውም የጋብቻ ውላቸውን በማዘጋጃ ቤት ሊፈጽሙ ተስማሙ። በማዘጋጃ ቤት ተዋውለን ተተፈራረምን መፋታት የለም ብለው አስበው ነው። እውነታቸውን ነው፣ መፋታትን መጥላት ይገባቸዋል። ወላጆቻቸው ሳይቆርቡ እንደ ቆረቡ የኖሩ ናቸው። እና አድማሱም እንደ ወላጆቻቸው መሆን ፈልገው ነው በማዘጋጃ ቤት እንዋዋል ያሉት። በየሳምንቱ እሁድ በሽርሽር ይውሉ ጀመር። አረጋዊን ጨዋቱን እንጂ ቅንጡ የጌታ ልጅ በመሆኗ ምናልባት በትዳር ጊዜ ችግር ትፈጥርብኝ ይሆናል በማለት አድማሱ በእግርም በጋሪም ይዟት ይዞር ጀመር። ደግሞም አንዳንድ የቀራት የአራዳ ቅንቅንነት እንዳያመልጣት ስለሚፈልግ በየአራዳው ይዟት ሲንከራተትና ሲያስጠናት ከረመ። የአድማሱና የአረጋዊን ጋብቻ የተወጠነው የገብረ ወልድ ሕንፃ የተባለው በተሠራበት ጊዜ መሆኑ ትዝ ይለኛል። የዛን ጊዜ የገብረ ወልድ ሕንፃ ገና አዲስ መሠራቱ ነበር። ያን ሰማይ ጠቀስ ብለው ጋዜጦች ያወሩለት ሕንፃ ሁላችንም እያየን እንደምንደነቅበት ሁሉ አድማሱም ስለ ሕንፃው አሠራር ይደነቅ ጀመር። አንድ ቀን አድማሱና አረጋዊን ተመሐል አራዳው ሲንሸረሸሩ ውለው የሕንፃውን አሠራር ለማየት ሄዱ። ተስሩ ቁመው አሻቅበው ሲመለከቱ ገንቢዎቹ በተቀጣጠሉ አጠናዎች ላይ ሆነው ሲሰሩ ተመለከቱ። አድማሱ ስለ ሕንፃው ተገርሞ ይገርማል አለ። በእውነቱ በጣም ይገርማል። አየህልኝ የሰዎቹን ተለጠላጥሮ መስራት አለች አረጋዊን። አየሁ አለ አድማሱ። በእውነቱ ይህን አይነቱ ሰዎች ተንጠላጥለው የሚሰሩት ሥራ በሕግ ሊከለከል ይገባል አለች አረጋዊን። ሰዎቹ በመውጣትና በመውረድ ይደክማሉ ብለሽ ነው ያሰብሽው አለና አድማሱ አረጋዊንን ጠየቃት። አረጋዊን ለአድማሱ ጥያቄ ስትመልስ የለም አይደለም አለችው። ታዲያስ አላት አድማሱ። እንዴ ምን ማለት ነው? አሁን እኛ እዚህ ተበታቻቸው ስናልፍ ለላያችን ላይ ቢወድቁብንስ አለችው አረጋዊን። በዚህ ነው ጋብቻቸው የተወጠነው የገብረ ወልድ ሕንፃ ይሠራ በነበረበት ጊዜ መሆኑን የማስታውሰው። የሐረጋዊንና የአድማሱ ወላጆች ድል ያለ ድግስ ደግሰው አድማሱንና ሐረጋዊንን በማዘጋጃ ቤት አዋውለው ዳሯቸው። እመታመቴ በድሜ ድግስ ያየሁት አንዴ ብቻ ነው ይላሉ እስተዛሬ ድረስ የሚያወሩት ያኔውን የነሐረጋዊንን ሰርግ ነው። ሐረጋዊን ወዲያውኑ ቅርቶናች ተስድስት ወር በኋላ አድማሱ ያችን የድሮ ማምሸቱን ስለጀመረ አንድ መስቀል እንኳን ሳይተኩሱ ይነዛነዙ ጀመረ። አድማሱ ሐረጋዊንን ያበሳጫታል። የሚያበሳጨቱም እያመሸ ነው። ሐረጋዊንም አድማሱን ለመቆጣጠርና ጠባዩን ለማስጣል ያህል በባለገ ቁጥር ትነዘንዘው ትጨቀጭቀው ጀመረ። በዚህ ምክንያት አድማሱ ሚስት ማግባት ወህኒ መግባት ነው ይል ጀመረ። ለጓደኞቹም ሁሉ ስለ ሚስቱ ጨቅጨቃነት ያወራ ጀመረ። ግን ጠባዩን የሚያውቁት በተዳራቸው ላይ ጭቅጭቅን የፈጠረው እሱ እንጂ እሷ ለመሆኗን ያውቃሉ። አንድ ቀን አመሸና ገባ። ለምን አመሸህ ብትለው እንግዲህ ጀመርሽኝ ሰው ተጓደኞቹን ጋር ሲጫወት አይመሽ እባክሽ ቅናትሽን በልኩ አድርጊው አላት። ሐረጋዊን ሆዷን እንዳንፈረዘዘች ተጋ አለችውና ይቺ የትኛው ጓደኛህ ጠጉር ናት ብላ ተኮቱ ትከሻ ላይ ረዥም የሴት ጠጉር አነሳችና እያሳየችው ጠየቀችው። አድማሱ ተኮቱ ኮሊታ ግድም የተነሳችውን ጠጉር ተሐረጋዊን እጅ ተቀበለና እየሳበ ሲያይ እኮ ተናገር አለችው። አድማሱ ድንጋጤ ሆኖቶ የፈረሱ ነዋ አላት። የምን ፈረስ አለችው ሐረጋዊን። ቀን በጋሪ ሲሄድ የደነበረው ነዋ አላት አድማሱ። ታዲያ የጋሪ ፈረስ ፉንዶ እንጂ ሽቶ ይቀባል ብትለው አንቺ ሴት አትርከፊኝ ብተኛበት ለራሴ ደክሞኛል አለና ራቱን ሳይበላ አኩርፎ ተኛ። በማግስቱ ወደ ማዘጋጃ ቤት ሄዶ ተጋብቻ መዝጋቢው ሹም ዘንድ ቀርቦ እጅ ነሳ። ለምን እንደመጣ የማዘጋጃ ቤት ስም ጠየቁት። አንድ ሰው አለ አድማሱ፣ አንድ ሰው በስተት ሳይውቅ ተደናግሮ ገንዘብ የከፈለ እንደሆነ ይመለስለታል አይመለስለትም አላቸው። ሹሙ ጠረጴዛቸውን ደገፍ ብለው እንደተቀመጡ ለአድማሱ በሚገባ እንጂ አሉትና ሳያውቅ ሳያስብ ወይም ተደናግሮት በስህተት አላግባብ የከፈለ ገንዘብ ተሆነ መመለስ አለበት አሉት። አድማሱ ተተቀመጠበት ብድግ ብሎ ቆመና እጁን ወደ ጋብቻው መዝጋቢ ሹም ዘርግቶ እንግዲያውስ ሚስቴን ሳገባ ለማዘጋጃ ቤት የከፈልኩትን ገንዘብ ይመልሱልኝ አላቸው። ሹሙ ደሆናቸው ተጠጣሉና በፈገግታ ለምን ቢሉት ሳላውቅ በስህተት ሳገባ የከፈልኩት ነው አላቸው። ሹሙ ከት ብለው ሳቁ። አድማሱ ለምን ይስቁብኛል ብሎ ጠየቃቸው። ቀልደኛ ስለሆንክ ነዋ አሉትና አድማሱ የተናደደ ተመልሶ ወጣ። አድማሱ ሐረጋዊንን እንዳይፈታት ተሐረጋዊን በኩል የሚቀርብለት መጥን አጓጓው። እውነት አለው፣ በጉ በየሳምንቱ እየተሳበ ይመጣል። ድልሁ በገንቦ ሽሮ ይጋዛል፣ አሻሩ አይቀርም። ጌሾ የሚመጣው እየተወቀጠ ነው፣ ሲሳይ ሞልቷል፣ ዓለም ነው። ያ ባይሆንም አኖሮ የአድማሱ ደሞዝ ተምኑ ጠብልትል። እሱ ዘፍኖባት ለቤት ተሰጥታ ለውሃ መግዣ ሆና ተምልት በቃ። አድማሱም ይህንን ያውቃል። የሐረጋዊን ወላጆች ቤት የተባረከ ቤት ነው፣ የአብርሃም ቤት ነው። ሚስቱ ደሞዙን አትጠይቀውም። አንዳንዴ እሱ ሽቶ ገዝቶ ያመጣላት እንደሆነ እንጂ ገንዘቡን የታዋልከው ብላም አትጠይቀውም። ይህንን ጓደኞቹም ያውቃሉ። ጠገብ እያለ ልፍታት ሲልም ገጨት የሚያደርጉት እነሱ ናቸው። ሐረጋዊን ልጇን በወለደች በሦስት ወሯ ያን ደም የሆነ ልጇን ይዛ ወደ ቤቶቿ ዘንድ ሄደች። አድማሱ የተገላገላት መስሎት ናገር ለሽማግሌ አስቸግሮ አልተረክም አለ። ቢሉት ቢያባብሉት እንዲ አለ። አረጋዊን ተቤቶቿ ዘንድ ሄዳ በመቀመጧ አድማሱ ዓለሙን እንደ ልቡ ለመጥገብ ያራዳዎቹን ሲያማረጥ ከረመ። 15 ቀን በማይሆን ጊዜ ውስጥ ኪሱ ተራቆተ፣ ቤቱም ሁሉ ተራገፈ፣ የሚቀመስ የሚላስጠፋ። ራቱ ሰውንም ተወላጆቹ ዘንድ ይበላ ጀመር። የመንደሩ ሽማግሌዎች ቺን ሰብስቦ ወደ ሚስቱ አማላጅ ለላክቢል አማላጆቹ በፊትኛ እናስታርቃችሁ ብለን ብንይዛችሁም ቢብልሃልና አንሄድልህም አሉት። አጠፋሁ፣ ማሩኝ፣ በደልኩኝ፣ ይቅርበሉኝ ብሎ አማላጆቹን እንደገና ላከ። አረጋዊን ደግሞ እንቢ በማለት አስቸገረች። ሽማግሌዎቹ ሁሉ ቆመው ራስዋ አድማሱ እግሯ ላይ ወድቆ ተለመነችና የምትፈራቸው አያቷም ስለተቆጡ እሺ ብላ ታርቃ ሲሳዩ እንደነበር ተመለሰ። ተዛን ጊዜ ጀምሮ አድማሱ አረጋዊንን እንደ ጦር ይፈራት ያከብራት ጀመር። ያለሷ መቆም እንደማይችልም የተገነዘበው ያን ጊዜ ነው። አድማሱ አረጋዊንን ይፍራት እንጂ ጠባይ ሆና የተፈጠረችበትን ያመንዘራነት ባህሪውን አሁንም አልተዋትም። የዛን ጊዜ ሲታረቁ ዳግመኛ ያመንዘራነት ነገር ቢሰማበት ፈጽመው ሊፋቱና ለመንግስት የሺህ ብር መቀጫ ሊከፍል ገደብ ተጥሎበት ነበር። ተዛን ወዲህ አድማሱ ለጥ ጸጥ ብሎ መኖርን ጀመረ። አንዳንድ አሳባቂዎች ወይም ደግሞ ይህን አድማሱን ትዳር ለመጥበጥ የፈለጉ ሰዎች ለአረጋዊን የአድማሱን የዕለት ሁኔታ ያቀርቡላት ጀመር። ሰዎቹ እውነታቸውን ነው ያላደረገውን ያልሰራረውን አይነግሯቸውም። አረጋዊን እንዲህ እንዲህ ሰርተሃል ብላ የነገሯትን ስትጠይቀው ሐሰት ነው፣ እንደ እኔ ጨዋ የለም፣ ግን እንደ ድል ብሎልኝ ሐሜት ይወደኛል። ዛሬ ልብ ገዝቻለሁ፣ ድሮ የልጅነት ጠባይ ይዞኝ ነው። ዛሬ ግን ሌላ ነገር አደርግ እንደሆን እግዚአብሔር ይፍረድብኝ፣ እመኚ ይላታል። በዚህ አይነት ሁኔታ አድማሱም ታማኝነቱን በመሐላ እየገለጸ ኖሩ። አረጋዊን ታላቅ ጠባይ ሁሉ ቀናተኛ ናት፣ አጥብቃ ትቀናለች። ስለዚህ ነው በቤታቸው የዘወትር ጭቅጭቅ የበዛው። ቅዳሜ ዕለት አንድ ትልቅ ግብዣ ሁለቱም ተጠሩ። አረጋዊን ልጇን አሞባት ነበርና መቅረቱን ሳትወድ ለልጇ ስትል ቀረች። አድማሱ ግን ከግብዣው ቦታ ሄደ። አረጋዊን ልጇን ስላመመው እያለቀሰ አስቸግሯት ነበርና እንደምንም ስታባብለው አምሽታ በግድ በመከራ ተኛላት። እሷም እስተ ውድቀት ድረስ እስተ ሌሊቱ አድማሱን ስጠብቀው ቆየችና ጋደም እንዳለች በዛው አሸለማት። አድማሱ ተግብዣ ቦታ ሲጫወት አመሸና ወይም እንበለው አደረና ተሌሊቱ 10 ሰዓት ሲሆን ቤቱ ገባ። አረጋዊን ተመኝታዋ ተነስታ እራትን ብላ ብትለው ውስኪ ወረቦሮ አንጀቱ ጩርብ እያለ ተይው ይብቃኛል። አረጋዊን ግን እንደ ራበው በሁኔታው አውቃ ገረዷን ጠርታ እራት እንዲቀርብለት አዘዘች። አድማሱ ራቱን እስቲበላ ድረስ አረጋዊን አጠገቡ ታለው አንደኛው ወንበር ላይ ቁጭ ብላ ታዲያስ ግብዣ ጥሩ ነበር አለችው። ውይ በጣም ጥሩ ነበር አለ አድማሱ። ዳንሱስ ተሟሟቆ ነበር አለችው። በጣም እንጂ እነ ሃሊማ የሌሊቱ ኮከብ ሆነው ነበር አላት። ኦርኬስትራውስ የማን ነበር አለችው። አንቺ ኦርኬስትራ ትያለሽ፣ አረ ሌላ ጨዋታ ነበር አላትና የጎረሰው ነው አጠኑ። ምን ምን አይነት ጨዋታ ኖሯል አለችው። ብዙ አይነት ነበር ግን ተሁሉም ብሎ አላምጦት የነበረው ነው አጠና። ተሁሉም ያስደሰተኝ ሶስት ዳኞች ተመርጠው ተሰየሙ። ተፊታቸው አንድ ሙሉ ሻምፓኝ እንደታሸገ ተቀመጠ። በኋላ አክሊሉ ይመስለኛል በሚስቱ ላይ ማለት ሚስት ያለችው ተሌላ ጋር ያልባለገ ሰው እንዳለ ተመሃላችሁ ይውጣና ይህን ሻምፓኝ ይሸለም አለ። መቼም በዚያን ጊዜ የነበረው ሳቅ እንዲህ አይምሰልሽ አላትና ተክልሉ አሰናድቶ ይዟት የነበረውን ጉሻ ጎረሰ። አረጋዊን ተረጴዛውን ተደግፋ እንደተቀመጠች ታዲያ ማን ተሸለመው ሻምፓኙ አለችው። ማንም አልተሸለመም አላት። የወጣም ሰው የለ፣ ሚስቶቻቸውን እንኳን አፍረው የወጡ የሉም ብላ አርገውን ጠየቀችው። እሱም አሉ አላት። ታዲያ እንዴት አልተሸለሙ ማለችው። እባክሽ ያስቀላላት እንዴት አለችው። እንግዲህ ጨዋነኝሉና ብቅ ይስሉ ተዛው ተግብሻው መሃል የሚያውቋቸው ይነሱና ጉዳቸውን ሲዘከሰጉባቸው በሰውየው ላይ የነበረው ፍረትና በሰው ላይ የሚታየው ሳቅ ለጉድ ነበር። መቼም እኔና ወንድምሽ ጌታቸው ልባችን ሁልቅ ሲላመሽ አላት። አረጋዊን ወደ ኋላ ለጠጥ ብላ ወንበሯን ተደግፋ፣ ታዲያ አንተ ጨዋነኝ ትል የለም እንዴ? ለምን ለውድድሩ አልወጣህ? ማለችው። አድማሱ ጠግቦ ነበርና የመጨረሻውን ጉርሻ ጎርሶ፣ በእርግጥ ለመሸለም እችል ነበር፣ እንኳን ሰው ሰይጣንም አይመሰክርብኝም፣ ግን አልወጣሁም ብሎ እጁን ሊታጠብ ሄደ። አረጋዊን አድማሱ የበላበትን ሳህን እያነሳሳች ጮክ አለችና፣ አንተ አታላይ ጨዋ ብትሆን ኖሮ አትወጣም ነበር ብትለው፣ አድማሱ ተመታጠቢያ ሆኖ እየተጉመጠመጠ ሀይ እሱ አይደለም አላት። ታዲያ እሳ ብትለው፣ ሻምፓኝ ስለማልወድ ስጦታውን ንቄው ነው አላት። አድማሱና አረጋዊን በማንህ ማነህ 6 ዓመታት ያህል ኖሩ። ከመጀመሪያው ልጃቸው ታረጋ ቀጥለው ወርቁንና አበባየሁን ወለዱ። የሦስት ልጆች አባት እናት ሆኑ። ተጎረቤታቸው ያለችውን ሐመልማልን አድማሱ ወዳጅነት ይዟል እየተባለ በሰፊው ተወራ። አረጋዊንም ይህንኑ ነገር ሰምታ ለመጣላትም ሆነ ለመቆጣቱ ደንበኛ ማስረጃ ስታገኝ ድረስ ትጠብቅ ጀመር። ከሐመልማልም ጋር ሳትቀያየም እንደ ወትሮዋ ጓደኝነታቸውን አጸናች። በምንም ነገር ያልሰማች መስላ ታየች። ግን በልዩ ልዩ ዘዴ መረጃ የምታገኝበትን መንገድ ስትፈልግ ከረመች። ልፋቷ ሁሉ ከንቱ ሆነ እንጂ የውጭው ሰው አድማሱ ሐመልማልን ይዟል እያለ እንደሚያቦካው ሳይሆን ቀረ። አንድ ቀን ነገሩን አፈራርታ ጠየቀችው። እማያት በሐመልማል ትጠረጥርኛለሽ? ምንስ ብታስብ ያገኘሽው? እውነት አድርጌው እንደሆነ እግዚአብሔር ይፍረድብኝ ብሎ የተለመደ መሐላውን ማለ። በማግስቱ የአድማሱ 3 ልጆች ተነሐመልማል ቤት ሄደው ተሐመልማል ልጅ ተጥበቡ ጋር ተሳሎን ይጫወታሉ። ሐመልማል ትልቁ ፎቴ ላይ ቁጭ ብላ ጥልፍ ትጠልፋለች። እናረጋና እነ ጥበቡ በሜዳው ላይ ፈሰው በምድር ላይ ኳስ እያንከባለሉ ይጫወታሉ። በድንገት ሳይታሰብ አድማሱ ዘው ባለና ተሐመልማል ጋር ጨዋታ ጀመሩና፣ አንቺ አረጓ እኮ ነገሩን ሰምታ ጠየቀችኝ ቢላት፣ ሐመልማል ደነገጠችና የምትጠልፈውን ጨርቅ ወርውራ ውይ አፈር መሆንኩኝ አለች። አድማሱ የጀመረውን ነገር ለማብረድ ብሎ ግድ የለሽም ምዬ ስነግራት ጊዜ ዝም ብላለች አላት። ሐመልማል መለሰችና፣ ምን ብለህ ነው የማልከው ብትለው፣ ፈጽሞ አላደረግኩም እንደ እቴ ነው የማያት ብዬ ነዋ ቢላት፣ ሐመልማል ሳቅ አለችና አፈር ብላቴ አለችው። ጥቂት ተተቀላለዱ በኋላ አድማሱ እስቲ ሳሚን ብሎ ጉንጩን ወደ ሐመልማል አስጠጋ። ሐመልማል እንደ ቀልድም እንደ መቆጣትም ብላ ወይድ ወዲያ አለችና በጥፊ ለኮፍ አደረገችው። በዚህ ጊዜ አረጋ ጨዋታውን ተወና ተቤቱ ውስጥ ወጣ። ሐመልማል ያረጋን መውጣት አይታ ይናገራል ብላ ሰግታ ነበር። አድማሱ ግን ልጄ የተቀጣ ነው፣ ነገር መወሳሰብ አያውቅም፣ ሲርበው እንኳን እንደ ልጅ ራበኝ አይልም፣ ደግሞ ምንም ነገር ቢያይ ያወራል ማለት ዘበት ነው፣ እንዲህ አይመልሳልሽ፣ ጥሩ ጉጭማ ነው አለና አበራረዳት። 15 ቀናት ያህል ቆይታ ያረጋ 6ኛ የልደት በዓል የሚከበርበት ቀን ስለነበር ያረጋ ጓደኞችና ወላጆቻቸው ሌሎችም ሰዎች ሁሉ ለአረጋ የልደት በዓል ለመከበሪያ ዕለት ተጠርተዋል። 20 ያህል እንግዶች ገብተው 30 ያህሎቹ ገና ሲጠበቁ ሐመልማል አንዲት በጣም ጥሩ በሆነ ወረቀት የተጠቀለለች ስጦታ ይዛ መጣችና ተበሩ ላይ ሆነው የተቀበሏትን አድማሱንና አረጋዊንን ሰላምታለች። በኋላ እናትና አባቱ ስር ተወሽቆ የቆመውን አረጋን በርከክ አለችና ያመጣችለትን ስጦታ ሰጥታው እስቲ ሳመኝ ብትለው፣ አረጋ ጉንጮቹን ነፋና እምብየው አባዬ ሊስምሽ ሲል በጥፊ እንደመታሽው እንድትመችኝ ነው አላት ይባላል። አድማጮቻችን እንብየው በሚል አርስት አቶ ጳውሎስ ነኞ የጻፉትን የልቦለድ ድርሰት እዚህ ላይ እናጠናቀቃለን። ቀጣዮቹን የምሽቱን ዝግጅቶች እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን ደግሞ የቃለመጠይቅ ጊዜ ይሆናል። እንግዳችንም በስልክ መስመር ላይ ናቸው። የዛሬው እንግዳችን ሻምበል አሸብር ገብሬ ይባላሉ። እሳቸውም የቀድሞው የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ያመራር አባል ናቸው። ሻምበል አሸብር ገብሬ ቀደም ባሉት ጊዜያቶች የኢትዮጵያ አንድነት ሬዲዮ እንግዳ በመሆን በተለያዩ የሀገራችን የፖለቲካ ውጥረቶች ዙሪያ በተለይም አገር በቀልና ዓለም አቀፍ የጸረ ኢትዮጵያ እንቅስቃሴዎች የፈጠሯቸው ህዋትና ሻቢያ በጣምራ ስላካሄዱት ሀገር የማፍረስ ደባና ሽፍጥ ትምህርታዊ ገለጻ መስጠታቸው ይታወሳል። ሻምበል አሸብር ቀደም ሲል ለህዝብ ጆሮ ያልደረሱና አብዛኛው የኢትዮጵያ እንግዳ የሆነባቸውን ሀቆች ባደረጓቸው ውይይቶች ሁሉ ከበቂ በላይ ኢትዮጵያዊ ወገን እንዲገነዘበው አድርገዋል። ሻምበል አሸብርን በዛሬው ዕለት ለውይይት የጋበዝናቸው ከቅርብ ጊዜ ወዲህ በተለያዩ የኢትዮጵያ ክፍሎች ጎጠኞች በጎጠኛ አገዛዝ ላይ የጎጠኞች አስተባባሪ ነኝ የሚለውም በሰሜኑ በኩል በጎጠኛ አገዛዝ ላይ ክንዳችንን አንስተናል የሚለውን ፕሮፓጋንዳ አብረን ውስጡን ለመፈተሽ እንደነችል በማሰብ ነው። አብዛኛው ኢትዮጵያዊ የትግሬ ወያኔን አምባገነን አገዛዝ አምሮ ይጠላል። ይህ ዘረኛ አምባገነን ጨርሶ መጥፋት አለበት ብሎም ያምናል። ይህን ኃላፊነት ሊያጠናቅቅ የሚችል ኢትዮጵያዊ ድርጅት ብቃቱ ተሟልቶ አለመገኘቱ የአገሪቷ ዕጣ ፈንታ ወዳልተረጋገጠ አቅጣጫ እየሄደ ነው። እነዚህን ሁኔታዎች ግምት ውስጥ በማስገባት የኢትዮጵያ የፖለቲካ የሚሊተሪና በጸጥታ ሁኔታዎች ዙሪያ ውይይት እናደርጋለን። ጤና ይስጥልኝ ሻምበል አሸብር ገብሬ፣ ይሰማዎታል ብዬ እገምታለሁ?
ይሰማል፣ አመሰግናለሁ።
መልካም። ሻምበላ ሽብር የኢትዮጵያ አንድነት ሬዲዮ የጥያቄና መልስ ለማድረግ ባቀረብንለት ግብዣ መሰረት ፍቃደኛ ሆነው በሰዓቱ በመገኘቶ በአድማጮቻችን በሬዲዮኑ የዝግጅት ክፍልና በራሴ ስም እንኳን በደህና መጡ እያልኩ ወደ ጥያቄና መልሱ እንሸጋግራለን። ሻምበላ ሽብር በቅድሚያ ባለም አቀፍ የፖለቲካ መድረክ ላይ ለተወሰኑ ሳምንቶች ሲተችበት ስለነበረው ስለ ፕሬዚደንት ኦባማ ጉብኝት እናንሳ። እርሶም ተከታትለውታል የሚል ግምት አለ። ባለፈው ወር አግራችን ኢትዮጵያ ባለም አቀፍ የዜና አውታሮች ስትዘገብ ሰንብታለች። የፕሬዝደንት ኦባማን ጉብኝት አስመልክቶ ታላላቅ የሚዲያ ተቋማት ጉብኝቱን ከመንቀፍ አንስቶ በጉብኝታቸው ሴሬሞኒዎች ላይ ፕሬዝደንቱ ስለተናገሩት ንግግር የተለያዩ ትችቶች ሰንዝረውበታል። የሰብአዊ መብት ተሟጋች ድርጅቶች ጉብኝቱ ለዲሞክራሲ ንቀት ያሳየ፣ የአሜሪካንን የሰብአዊ መብት እይታ ባዶነት ያረጋገጠ ነው ሲሉ አጣጥለውታል። የአሜሪካ ጥቅምና ፍላጎት ከኢትዮጵያ ሕዝብ መብትና ነጻነት በላይ ነው ብሎ የሚያምነው የአሜሪካ አስተዳደር አገርና ብሔራዊ ክብርን ለሚሸጠው የትግሬ ወያኔ አገዛዝ የሞራል ድጋፍ ሰጥቷል። ይህ ሁኔታ በኢትዮጵያዊ ጽኑ የነጻነት ማንነት ትግል ላይ ያለው ተጽዕኖ ምን ያህል ነው ይላሉ? አመሰግናለሁ። ወደ ጥያቄያችን ገብተናል። ሻምበል ይቀጥሉ።
አመሰግናለሁ። በቅድሚያ በስዊድን የኢትዮጵያ አንድነት ሬዲዮ በተከታታይ እናውቀው እንድናካፍል ነፃ ሚዲያ ሆናችሁ እየሰጣችሁን ስላለው እድል በቀድሞ የኢትዮጵያ የጦር ኃይሎች እና የፖሊስ ሰራዊት ዓለም አቀፍ ማህበር ስም እና ዲን በራሴ ስም በእውነት ከልብ አመሰግናለሁ። ከዚህ በተጨማሪም በዚህ አጋጣሚ በመጠቀም የኢትዮ ፓትሪዮት ድረገጽ አዘጋጆችም የማህበራችንን ድረገጽ ሊንክ በድረገጻቸው እንዲወጣ በመፍቀድ የምናስተላልፈውን መልእክቶች እንደዚሁና ቃለ መጠይቆች ያለምንም ተጽዕኖ ነጻ በሆነ መንገድ በድረገጾቻቸው ላይ መልእክታችንን እንድናስተላልፍ ለሚያደርጉልን ያልተቋረጠ ትብብር አሁንም በማህበራችንና በራሴም ስም ላመሰግን ወዳለሁ። እንደዚሁም ደግሞ እንግዲህ በስዊድንና በመላው ዓለም የሬዲዮ ፕሮግራማችን ተከታታይ ለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በዚህ አጋጣሚ እንኳን ጾመ ልጓሙን ለመፍታት አበቃችሁ።
አሜን።
እንግዲህ የቀረበው ጥያቄ ሰፋ ያለ ነው። በተቻለ መጠን አሳጥሬ ለመመለስ ነው የምሞክረው። ወንድሜ እንዳልከው የፕሬዚደንት ኦባማ ጉብኝት ብዙ ተቃውሞን አስነስቶባቸዋል። ነገር ግን የአሜሪካ መንግስት ግልጽ አቋም አለው። የአሜሪካ መንግስት ሁልጊዜም የሚያስቀድመው የአሜሪካንን መንግስትና ህዝብ ጥቅም ነው። ይህም በተለያየ ጊዜ ያው ገልጸውልናል። ሰብአዊ መብት በሁለተኛ ደረጃ ነው የሚቀመጠው እና ይሄ የዩናይትድ ስቴትስም ሆነ የተለያዩ ሀገሮች የምዕራባውያን ሀገሮች አቋም ነው። ምናልባት ብዙዎቻችሁ የምታስታውሱ ከሆነ ቪኪ ሃድልሰን በአንድ ወቅት ላይ ገልጸዋለች። ይህ ጥያቄ ቀርቦ የአሜሪካ መንግስት የሚያስቀድመው ሰብአዊ መብትን ሳይሆን የአሜሪካንን ህዝብና መንግስት ጥቅም እንደሆነ ገልጸዋል። ስለዚህ በዚህ ላይ ተመስርተው ነው ስራቸውን የሚሰሩት ማለት ነው። የፕሬዚደንቱን ጉብኝት በሚመለከት ፕሬዚደንቱ የሚያደርጓቸው ጉብኝቶች ሁልጊዜም ቢሆን ከአንድ አመትና ከዛም በላይ ቀደም ብሎ ፕላንድ የሚደረጉ ጉብኝቶች ናቸው። አንዳንድ የሀገሪቱ አላይ የሆኑ መሪዎች ላይ የሞት ወይም የተለያየ የተፈጥሮ አደጋዎች ካልደረሱ በስተቀር ብዙዎቹ ጉብኝቶች ቀደም ብለው ፕላን የሚደረጉ ናቸው እና የፕሬዚደንቱም ወደ ኢትዮጵያ መሄድ ከአንድ አመት በፊት ፕላን የተደረገ ነገር ነው። ዋናው እንደውም ኢትዮጵያን ለመጎብኘት ወይም ደግሞ ወደ ኬንያ ለመሄድ ሳይሆን በሚደረገው የአፍሪካ አንድነት ድርጅት ስብሰባ ላይ ለመገኘት ነው። የኬንያው እና የኢትዮጵያው ግን እግረ መንገድ የተደረጉ ነገሮች ናቸው። ፕሬዚደንቱ በተለይ ቻይና በአፍሪካ መካከለኛው ምስራቅ በኤስያ እና በደቡብ አሜሪካ ኢኮኖሚውን እየተቆጣጠረች በመሄዷ በተለይም በአፍሪካ ላይ ሰፊ ትኩረት በመስጠት እስከዛሬ ድረስ ሁላችሁም እንደምታውቁት ከቻይና የገንዘብ እርዳታዎችን አታደርግም። አሁን ግን የገንዘብ እርዳታዎችን በማድረግ በተለይ በአፍሪካ ላይ ከፍተኛ ትኩረት በመስጠት ቻይና ያሏትን ቀላል እና መካከለኛ ኢንዱስትሪዎች በሙሉ ወደ አፍሪካ ለማዛወር ከፍተኛ እቅዶችን አውጥታለች እና በአብዛኛው በሃይቴክ እና በወታደራዊ መሳሪያዎች ላይ ብቻ ትኩረት ለማድረግ ነው የወሰነችው። ይህ በመሆኑ አፍሪካ ያላት የተፈጥሮ ሀብት ርካሽ ጉልበት በመመዝበር እንግዲህ ቻይና ያንን አድርጋለች። አሁን በቅርቡም ደግሞ እንደምትሰሙት ከዛም አልፎ ቻይና ከአስር ሺህ በላይ የሚሆኑ ወታደሮቿን ወደ ጅቡቲ አምጥታ አስፍራለች። አሜሪካኖችም ደግሞ ወደ ካምፖ ሌሞኔር ያላቸውን ሰራዊት እያስወጡ ነው ያሉት። የፈረንሳይም እንግዲህ በዚሁ ሁኔታ ላይ እንደዚሁ አንዳንድ እያደረጓቸው ያሉት ነገር አለ። እንደምታውቁት ጅቡቲ ከየትኛውም ሀገር ጋር ጦርነት ውስጥ አይደለችም። ከኢትዮጵያም ችግር የላትም። ሶማሊያም ችግር ቢኖርም ሶማሊያ አሁን መዋጋት በሚችልበት አቅም ላይ አይደለም ያለችው። ከኬንያም ጋር ችግር የለባትም። ይሄ ሰራዊት ወደ ጅቡቲ 10,000 ሰራዊት የገባበት ምክንያት አለው። የአሜሪካም ሆነ ምዕራባውያን መንግስት ያውቁታል። በኢትዮጵያም እየተደረገ ያለ ድርጊት አለ እና በአጠቃላይ ከዚህ ጋር በተያያዘ ሁኔታ ፕሬዚዳንቱ በአንድ ምንድነው በአንድ ድንጋይ ብዙ ወፎችን ለመምታት እንደሚደረገው ሁሉ በዛ አጋጣሚ ተጠቅመው የአሜሪካን መንግስት ተቋም ለአፍሪካ ሀገሮች እና መሪዎች ለማሳወቅና በዛው አጋጣሚ ተጠቅመው ውይይቶችን ለማካሄድ ነው ሄዱት። አሁን ወያኔ የፕሬዝዳንት ኦባማን ጉብኝት ልክ የኢትዮጵያ ኢኮኖሚ ስላደገ ኢትዮጵያ ባለም ትኩረት ማገኘች ከዛ ተነስተው እንደሄዱ ለማድረግና ለፕሮፓጋንዳ ቅስቀሳ በሚያመች መልኩ ነው እያቀረቡት ያለው። እውነቱ ግን ከዛ በተቃራኒው ነው። ስለዚህ የፕሬዝዳንቱ ጉብኝት ተቃውሞ ገጠመውም አልገጠመውም ኦልሬዲ በአሜሪካ መንግስት የታቀደ ፕላን ስለሆነ መሄዳቸው ማይቀር ስለነበር ሄደዋል። ይሄ ማለት ግን በየአቅጣጫው የቀረቡትን ተቃውሞዎች ከግምት ውስጥ አላስገቡትም ማለት አይቻልም። የነሱን የራሳቸውን ጥቅም ማስጠበቅ እንደተጠበቀ ሆኖ ያለውንም ተቃውሞ ከግምት ውስጥ በማስገባት አሁን ወያኔ በይፋ ያልገለጸልንም ወያኔ ራሱ ስርዓቱ በውስጡ ብዙ ችግር ያለው በመሆኑ የዩናይትድ ስቴትስ መንግስት በምስራቅ አፍሪካ ውስጥ ስቴቢሊቲ እንዲኖር ስለሚፈልጉና ያሁኑ የወያኔ አካሄድ ደግሞ ስቴቢሊቲን የማያመጣ በሀገሪቱም ከፍተኛ ቀውስና ህዝባዊ አመጽ እንደሚነሳ ከኛ በላይ መረጃው ስላላቸው ያውቁታል። ስለዚህ እዛ በመሄድ በእርግጥ ያው በሀገሮች መካከል የዲፕሎማሲ ቋንቋዎች አሉ። ወደዛ ሀገር እየሄዱ እነሱ ያስቀመጡት መንግስት በአደባባይ ይቃወማሉ ማለት አይቻልም። ስለዚህ በአደባባይ ላይ የተናገሩት መልእክት አለ። ለኢትዮጵያም ሆነ ለሌሎችም የአፍሪካ ሀገሮች ትምህርት በሚሰጥ መልኩ ታዘሰም ታይም ደግሞ ያው እያወቁትም ቢሆን በኢትዮጵያ ውስጥ ዲሞክራሲ እንዳለና ዲሞክራሲያዊ በሆነ መንገድ ወያኔ እንደተመረጠም ጠቅሰዋል። ይሄ በላይ ላይ ያስቀምጡት እንጂ በውስጥ ግን በተደረጉት ስብሰባዎች ከዚህ የተለየ ሁኔታዎች ነው የነበሩት ሁኔታዎች ወያኔንም የሚያስደስቱም አልነበሩም። የፕሬዝዳንቱንም ጉብኝት ወያኔም አይፈልገውም ነበር። ምክንያቱም ወያኔ በቅርብ ጊዜ ውስጥ የተከናወነ ያሉ ጉዳዮች አሉ። በተለይ ከቻይና ጋራ በተያያዘ መንገድ ብዙ ውስብስብ ነገሮች አሉ። አሁን በዚህ ፕሮግራም ላይ ጀምሬ የማልጨርሳቸው ነገሮች እና እነዚህ ሁሉ ነገሮች አሉ። ተቃውሞ ነበር። ፕሬዝዳንቱ የአሜሪካን መንግስት ጥቅም ነው የሚያስከብሩት፣ ጥያቄ የለውም። ነገር ግን የአሜሪካን መንግስት ጥቅም ደግሞ እንዲከበር፣ ዘላቂ ጥቅሟ እንዲከበር ለረጅም ጊዜ ስለሚፈልጉ ወያኔ የሚያደርገውን ነገር እንዳልወደዱና በወያኔ መንግስት ላይ ተጽዕኖ እንዳደረጉ ነው። በተለይ ካሉት መረጃዎች እንደምንረዳው ከፕሬዝዳንቱ ጋራ በተደረገው ዝግ የወያኔ ባለስልጣን ስብሰባ ጋራ ብዙ ወያኔን የሚያስደስቱ ነገሮች እንዳልተከናወኑ ነው ማለት ነው። እና አሁን ነው ምን ያህል እንደመለሱ ጉዞ ተቃውሞ ገጥሞታል። ከዋሚውን ከግምት ውስጥ አስገብተውታል። የራሳቸውንም ጥቅም አስቀድም በሚያስቀድም ሁኔታ መስቴን የሚሉት ነገሮች ሐሳብ ሰጥተዋል። እንደውም ፕሬዝዳንቱ ከመሄዳቸው በፊት በቀጭን ትዕዛዝ ያሰሯቸውንም ሰዎች መፍታት እንዳለባቸው ተገልጾ በዛ አማካኝነት የተፈቱት የቀሩትንም ደግሞ ተራ በተራ እንደሚፈቱ ቃል ገብተዋል እና እንደሚፈቱም ይስማኛል። ከዚህ ውጭ ባለው ሁኔታ ግን ወያኔ ቀረበውን ነገር በሙሉ ይቀበላል ወይ የሚለው ነገር አወያይና አወዛጋቢ ነው። የፕሬዝዳንቱ ምክርም ሆነ ማንኛውም ነገር ቦታ ተሰጥቶት ለኛ በሚጠቅም መልኩ ይሆናል የሚለውም ጉዳይ እንደዚሁ አጠያቂ ነው። የአሜሪካ መንግስት ጥቅማቸውን ለማስጠበቅ ችግር የሚፈጥርባቸው አካሄድ ካለ ከዚህ በላይ ገፍቶ ይሄዳሉ የሚለውም ጉዳይ አጠያቂ ነው እና በጣም ወሰብሰብ ያሉ ሁኔታዎች ናቸው ያሉት። በተለይ በአሁኑ ሰዓት ወያኔ እየተከተለ ያለው ፖሊሲ አሳሳቢ ነው። ምን ያህል እንደማብራራው አላውቅም። ምክንያቱም ብዙ ወደ ውስጥ ከገባሁበት አስቸጋሪ ነው። በተለይ ከቻይና ጋር ያለው ሁኔታ በተለይ ወያኔ የመጨረሻውን ግቡን አላማውን ከግቡ ለማድረስ ማለትም ታላቋን ትግራይ ለመፍጠር ዝግጅቴን ጨርሻለሁ እና ምንም አይነት አገሪቱን ዲስስታብላይዝ የሚያደርግ ነገር የለም የሚሉ ነገሮችን እየሰራ በሌላ በኩል ደግሞ ኢትዮጵያን ቆራርጦ የመሸጥና የማፈራረስ ሂደቱ ደግሞ በስፋት የቀጠለበት ሁኔታ ነው ያለው። በተለይ በአማራው ህዝብ ላይ ኢትዮጵያዊ በሆነው በአማራ ህዝብ ላይ ከፍተኛ ጥቃቶችን ወንጀሎችን እየፈጸመም እያስፈጸመ ነው ያለው እና እነዚህን የመሳሰሉ ጉዳዮች ናቸው እንግዲህ ያሉት።
መልካም እስኪ ወደ ቀጣዩ ጥያቄ ልግባ። እርሶስ ስላሉበት ማህበር ጉዳይ ስለ ቀድሞ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ዙሪያ አለ ስለሚባለው ዝግብ ወይንም ውስጣዊ ቅራኔ እናንሳ። በማህበሩ ውስጥ አለመግባባት አለ ይባላል። ማህበሩ በይፋ ስለ ውስጣዊ ችግሩ የሰጠው መግለጫ የለም። ከአንዳንድ ምንጮች እንደሚዘገበው ከሆነ ግን ቅራኔውን በዋነኛነት ከግንቦት ሰባት ጋር ያያይዙታል። እርሶ በአመራር ላይ ስላሉ በጉዳዩ ዙሪያ ከእርሶ የበለጠ ሊያስረዳ የሚችል ስለሌለ ግልጽና ሐቀኝነት በተመላበት መልክ ስለ ተከሰተው ችግር ገለጻ ቢያደርጉልን። ከዚሁ ጋር በማያያዝ የማህበሩ ድረ ገጽ ሙሉ በሙሉ ዲዛይኑ ስለተለወጠ ይህም ከክፍፍሉ ጋር የተያያዘ ነው ወይ? በአጠቃላይ ማህበሩ ምን እያደረገ ነው የሚለውን ማብራሪያ ቢሰጡበት አመሰግናለሁ። ሻምበል
አመሰግናለሁ። ይህም በሚመለከት በተለያዩ አጋጣሚዎች ገልጸነዋል። አሁንም ይህ አጋጣሚ ካለ በደንብ አድርገን አስረግጠን ክሊር ለማድረግ ፈልጋለሁ። በማህበራችን ውስጥ ውዝግብ የለም። የነበረው ማህበራችን ከማቋቋማችን በፊት በነበረው ሂደት ነው። ማለት ማህበሩን ለማቋቋም በተነሳንበት ጊዜ ማህበሩን ለማቋቋም ጊዜያዊ አሰባሳቢ ኮሚቴ አቋቁመን ነበር። ይህን ስናደርግ ያው ግንቦት ሰባቶች ይህንን በመረዳት ይህንን የጀመርነውን ማለትም የቀድሞ የኢትዮጵያ ጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበርን ለማቋቋም የጀመርነውን እቅድ የራሳቸው አድርጎ ለመውሰድ የቀድሞ ጦር ማለትም ምድር ጦሩ፣ አየር ኃይሉ፣ ባህር ኃይሉ እና የፖሊስ ሰራዊቱ በእጄ ነው፣ ይህን ያህል ኃይል አለኝ ብሎ በስማችን ለመነገድና በዚህም ስም የገንዘብ ማሰባሰቢያቸው ለማድረግ ብሎም የድርጅታቸውና የሻዕቢያ አገልጋይ ሊያደርጉ ስለተነሱ ይህንን ማህበር ለማቋቋም ስንጀምር ወደ 5 የሚሆኑ የግንቦት ሰባት አባላት ይሆኑ የቀድሞ የመከላከያ ሰራዊት አባላትን በመሃላችን አስርገው በማስገባት የፈጠሩት ችግር ነበር። ያውም እኛ ማህበሩን ለማቋቋም ስንነሳ ያው ማንኛውም የማህበራችን አባል የፈለገው የፖለቲካ ድርጅት ወይም የሲቪክ ድርጅት አባል መሆን ይችላል፣ ይሄ መብት ነው እና የፖለቲካ ድርጅት አጀንዳቸውን ወደኛ አስካላመጡ ድረስ በሚል ተስማምተን እነዚህ ከግንቦት ሰባት አስርጎ ያገባቸው መኮንኖች ጭምር ሳይቀሩ ተስማማን እና በዚህ መሰረት እንግዲህ በዚህ ተስማምተን ከነዚህ ግንቦት ሰባት አስርጎ ካስገባቸው መኮንኖች ውስጥ አንዱን የሻለቃ ማዕረግ ያላቸውን ያው ምንም አሁን በሲቪል ዓለም የምንኖር ሲቪሎች ብንሆንም በቀድሞ የሰራዊታችን ደንብ መሰረት ሲኒየርነታቸውን አይተን ጊዜያዊ አሰባሳቢ ኮሚቴውን በጊዜያዊ አሰባሳቢነት ኮሚቴው እንዲመሩ መረጥ ናቸው። በሁለተኛም ደረጃም ላይ ደግሞ ኋላ ላይ ከ30 አመት በላይ የማውቀው እንደዚሁ የሻለቃ ማዕረግ ያለው ጓደኛዬ ነበረው። እሱ እንደዚሁ ግንቦት ሰባት አባል ነው በመከተልነትና ሌላ ደግሞ የሻምበል ማዕረግ ያላቸውን መኮንን በዋና ጸሐፊነት እኔም ደግሞ እንግዲህ የፐብሊክ ሪሌሽን በመሆን ይሄ ጊዜያዊ ኮሚቴ ውስጥ ስራዎችን ጀመርን። በዚህ ላይ ሁሉ ነገር ከተከናወነ በኋላ ወዲያውኑ በሚስጥር ግንቦት ሰባት እነዚህን የግንቦት ሰባት አባላት የሆኑትን መኮንኖች በመጥራት አንደኛ ይህንን እንቅስቃሴ ወደ ግንቦት ሰባት ስር ለማስገባት፣ ሁለተኛም ደግሞ ዞሮ ዞሮ ያው ይሄ ኃይል አለን ለማለት ለሚፈልጉት የፕሮፓጋንዳ ስራ ሊጠቀሙበት ስለፈለጉ ከነሱ ጋር ተያይተው አጀንዳ ይዘው በሚቀጥለው ቀን ብቅ አሉ። ይኸው ምንድነው? አንደኛ ግንቦት ሰባት ጠንካራ ድርጅት ስለሆነ ግንቦት ሰባትን መደገፍ አለብን። እኛ አባሎች አይደለንም፣ ግን ግንቦት ሰባትን በግዴታ መደገፍ አለብን። ሁለተኛ በይፋ ስር የተቋቋመው የሰራዊቱ ድምፅ የሚለውን የሬዲዮ ፕሮግራም የእኛ ልሳን አድርገን መቅረብ አለብን። ሶስተኛ ሻዕቢያ እንዳትሉ፣ ካሁን በኋላ ኢትዮጵያ ነጻ የምትወጣው በሻዕቢያ በኩል ገብተን ተዋግተን ነው፣ ሻዕቢያ ኢትዮጵያን ትንሳኤ ያመጣል ወዘት የሚል የግንቦት ሰባት አጀንዳ ይዘው መጡ። በእኛ በኩል ደግሞ አንድ የሀገር መከላከያ ሰራዊት ከህዝብ አብራክ ወጥቶ የሀገር ዳር ድንበር የሚያስከብር ሰራዊት እንጂ የአንድ መንግስት ጥቅም ማስከበሪያ ወይንም የአንድ የፖለቲካ ድርጅት ዘበኛ አይደለም እና ይሄንን በሚገባ ታውቃላችሁ። ዛሬም ጣላቶቻችን የደርግ የሰፋ ያሉ ሲጠሩን አልነበርንም ይላል ስናስረዳ። አሁን ደግሞ እናንተ ስለምን ስትሉ ነው የግንቦት ሰባት ላይ ሻቢያ ሎሪ ልታደርጉት የተነሳችሁት? ሁለተኛ የሰራዊቱ ድምጽ የሚባለው የትኛው ሰራዊት? እኛ የማያሳፍር የምንኮራበት የኢትዮጵያ የመከላከያ ሰራዊት ወይንም የኢትዮጵያ የጦር ኃይሎች የሚል ስም ነው የነበረን። አሁን ደግሞ እድሜ ለወያኔና ለሻቢያ የቀድሞ የሚል ተጨምሮበት የኢትዮጵያ የመከላከያ ሰራዊት ነው የሚባለው እና ለምን የኢትዮጵያ የሚለው ተነሱ የማናውቀው ሰራዊት የሰራዊቱ ድምጽ የሚል ልሳን አስፈለገ በሚል ተቃወምን። ሶስተኛ ደግሞ እንደዚሁ የኢትዮጵያና የኤርትራ ህዝብ ጭምር ጠላት የሆነው እኛንም ሆነ ኤርትራን ለዚህ ውርደትና ውድቀት ያበቃ ወያኔን በአምሳሉ ጠፍጥፎ ሰርቶ ለዚህ ያደረሰ ጀግኖች አርበኞቻችንን በአስር ሺህ የሚቆጠሩ የቀድሞ የኢትዮጵያ የመከላከያ ሰራዊት አባሎችን አስሮ ከኤርትራ እያሰቃየ የሚገኝ የሚገድል ገንጣዩን ባዴ ድርጅት ጋራ ሰማይ ዝቅ ቢል መሬት ከፍ ቢል አብረን አንቆምም። ይሄ ኢትዮጵያ ወይንም ሞት ብለው ለዛች ሀገር ምትክ የሌለው ህይወታቸውን ከፍለው ቤዛ የሆኑት ወንድሞቻችንና አቶቻችን መስዋዕትነት ላይ መረማመድ ነው፣ ክህደት ነው። እና አሁን ሻቢያ አስሮ በምድር ሲወል በሚያሰቃያቸው ወንድሞቻችንና አቶቻችን ሰቆቃ ላይ መቀለድ አንችልም እና ይህን አታስቡት የሚል አቋም ይዘን ቀረብን። በመጨረሻም ደግሞ በእኛ እምነት ሻቢያና ወያኔም አንድ ናቸው የሚል ነበር። በእነሱ በኩል ግን ይህን ሊቀበሉ ስላልፈለጉ ያው ብዙ ውዝግቦች ውስጥ ገባን። በመጨረሻ ላይ ግን ምንፈታ ሆኖ ስላላገኘ ነው እንግዲያው ሲሄን ጉዳይ ወደ ኮንፈረንስ ኮል ለቀሩትንም አባሎች አሳትፈን ተነጋግረንበት አቋም እንወስዳለን የሚል አሁንም በዚህ ጊዜያዊ ኮሚቴ ውስጥ ወሰንን እና ኮንፈረንስ ኮሉን ጠርተን ለማነጋገር ስንሞክል የዚሁ የግንቦት ሰባት የወከላቸው ሻለቃ በመጀመሪያ የማህበራችን ዋና ጸሐፊ የሆኑትን በኮንፈረንሱ ላይ አገዱ። ቀጥሎም ደግሞ እኔን እንደዚሁ በሚቀጥለው ስብሰባ ላይ እንዳልሳተፍ በማገድ የራሳቸውን አጀንዳ ይዘው ማራመድ ጀመሩ ማለት ነው። እና በዚህ የተነሳ ሁኔታውን የቀረነው አባላት ገምግመን ተነጋግረን ነገሩ እንደማያዋጣ ስናውቅ የራሳችን መተዳደሪያ ደንብ አርቅቀን ሜይ 28 2014 የቀድሞ የኢትዮጵያ የጦር ኃይሎችና የፖሊስ ሰራዊት ዓለም አቀፍ ማህበር በሚል አቋቁመን በዛ ነው እንግዲህ የጀመርነው ማለት ነው። እና የነበረው ውዝግብ ያ ነው። ይሄንን ማህበራችን ለማቋቋም በነበረው ጊዜያዊ ኮሚቴ ውስጥ ዋንስ ግን የማህበራችንን ካቋቋመ የቦርዱ ከተቋቋመ በኋላ በእኛ መካከል ምንም አይነት ውዝግብ የለም እና በዚሁ መልክ ያወጣናቸውን እቅዶች ይዘን እየሰራን ነው የምንገኘው። በእነሱ በኩል ግን ያው መጀመሪያውንም ቢሆን ይሄን እንቅስቃሴ ወደ ግንቦት ሰባት ይዞ የማስገባት የሻቢያ ሎሌ የማድረግ እንቅስቃሴ ነበር። ይህ ባለመሳካቱ ምንም የሚሰሩት ነገር የለም። የእኛ የምንሰራቸውን ስራዎች እየተከታተሉ ለማደናቀፍና የስም ማጥፋት ስራዎችን ከመስራቶች ምንም እያደረጉ ያሉት ነገር የለም እና ይሄ ነው በዚህ በማህበራችን በኩል የነበረው ሁኔታ። ሌላው የነበረውን ልዩነት ይፋ አላደረጋችሁም ለሚለው በዌብሳይታችን ላይ በስፋት ተንትነን የተፈጠረው ችግር ምን እንደሆነ አስቀምጠናል። አሁንም ፎርመር ኢትዮጵያን አርምድ ፎርስስ ወርልድ ዋይድ የሚለው በኋላ መጣበታለው ዶሜን ስሙ ብዙ ሰዎች የረዘመ አስቸገረ ስለተባለ በማሳደር ethioveterans.com በሚል እዛ ላይ በአዲስ መልክ አዘጋጅተነዋል። እዛ ውስጥ ገብታችሁ ልዩነታችን ምን እንደሆነ በወቅቱ የተጠናቸው ሰፋ ያሉ ማብራሪያዎች እዛ ላይ ይገኛሉ። ከዚህም በተጨማሪ በኮንፈረንስ ኮላችን ላይ በዚህ ጉዳይ ላይ በወቅቱ ተነጋግረንበት ተወያይተንበት አቋም ወስደን የውሾን ነገር ያነሳ ውሾ በሚል በዛ ጉዳይ ላይ ደምድመን ወደ ስራችን ላይ አተኩረን በዛ መልክ ነው እየተንቀሳቀስን ያለነው። ሌላው ይሄ ዌብሳይቱን በሚመለከት ተቀየረው ከዚህ ጋር በተያያዘ ሁኔታ ነው የሚል ጥያቄ ተነስቷል። ዌብሳይታችን ቀደም ሲል ፕሮፌሽናል የተሰራም አልነበረም። ለጊዜው አንዳንድ ነገሮችን በዛ ላይ ለማውጣት በሚያመቸን መልክ ነበረ ያደረግነው እና ስቴሽነሪ ነበር። ብዙ ጊዜ አክቲቪቲ የነበረው በዚህ በፌስቡክ ላይ ነበር እና ይሄንን ሁኔታ የግድ መቀየር ስለነበረብን አንደኛ ፕሮፌሽናል በሆነ መንገድ መሰራት ስለነበረበት ሁለተኛ ቀደም ሲል ለተከስኩት የዶሜን ኔሙ ስለረዘመ ብዙ ሰዎች ስላቸገራቸው ያንን ማሳጠር ስለነበረብን ethiopiatrans.com ብለን ቀየር ነው። ስሙ ግን አልተቀየረም። አሁንም former ethiopian armed forces worldwide ነው የሚለው ስትገቡ። አርማውም የቀየርነው ነገር የለም። ከዚህ በፊት የነበረውን አርማ በስፋት በሚታወቀው ይሄ ወርቃማ መደብ ባለው በዛ መልክ ስለወጣ ነውና ዌብሳይቱን ለማሳመር ከለሮቹ ስለተቀያየሩ ነው እንትን የተባለው። ከዚህ በተጨማሪ የዌብሳይት ቋንቋ እንዳይሆን የተለያዩ አፕዴት ሰዎች እኛ ጋር ሲመጡ እኛ ጋር ያለውን ጉዳይ ብቻ አይተው ነበር የሚወጡት። አሁን ግን ወደ ድረገጻችን ሲመጡ በተቻለ መጠን በርካታ ሊንኮችን አዘጋጅተን እኛም ጋር መጥቶ ድረገጹን የሚጎበኙ ሰው ወደ ፈለገው ቦታ መሄድ የሚችልበት ሁኔታም ፈጥረናል ማለት ነው። እና ከዚህ በፊት በዋና ጸሐፊያችን አማካኝነት ነበረ የድረገጹ አድሚኒስትሬት የሚደረገው። እሳቸው ሪዛይን ስላደረጉም አሁን ፕሮፌሽናል የሆነ ባለሙያዎችን ይዘን እንግዲህ በዛ መልክ እየሰራን ያለ ነው። አሁንም አንደር ኮንስትራክሽን ያለው ብዙ ምናሻሽላቸው ነገሮች አሉ። በዚህ መልክ ነው እንግዲህ የዌብሳይቱ ዲዛይን የተቀየረው እንጂ ከሌላ ምንም አይነት ግንኙነት የለውም። ማልዋት እንግዲህ በተሟላ መልክ ካልመለስ
መልካም። ግን ከዚሁ ጋር ያያይዤ ሻምበል፣ እነኚህ ግለሰቦች ከድርጅቱ የወጡት ሌላ የራሳቸውን ድርጅት መስርተዋል ወይንስ እንደዚሁ እንደወጡ እዛው እንደተጠቃለሉ ነው የቀሩት? እቺን ብቻ ክሊር ያርጉልኝ።
በጣም ጥሩ። እነዚህ መኮንኖች ያው የግንቦት ሰባት አባላት ነበሩ። አላማው ይሄንን ስካሴ ወደዛ መውሰድ ነበር። ሙከራዎችን አድርገዋል። ነው በጁላይ ላይ ግንቦት ሰባት ፋይናንስ አድርጎ ቬጋስ ላይ ነው ያቋቋሙት። ነገር ግን ተከታይ ማግኘት ስላልቻሉ እና ምንም ስራ መስራት ስላልቻሉ ጀስት ድርጅቱ በሚሰጣቸው መመሪያ መሰረት እኛ የምንሰራውን ስራ ማሰናከል፣ የስም ማጥፋት ስራዎችን ከመስራት ባለፈ ምንም የሚሰሩት ነገር የለም። እና እነዚህ ሰዎች አሁንም በግንቦት ሰባት ውስጥ የተለያዩ ስራዎች እየተሰጧቸው የሚሰሩ የድርጅቱ አባላት ናቸው። ብዙዎቹም ደግሞ በገንዘብ ተቀጥረው የሚሰሩ ናቸው። ለምሳሌ የሰራዊቱ ድምጽ የሚለውን ፕሮግራም የሚያከናውኑ መኮንን ሻለቃ በደሞዝ ተቀጥረው ትሬኒንግ ተሰጥቷቸው ሻለቃ አብርሃም ታከለ ይባላሉ። በግንቦት ሰባት ስማቸው እናደው ተስፋ የሚባሉ መኮንን ናቸው። እኚህ መኮንን ስራቸው እንግዲህ ቅዳሜ የሰራዊቱ ድምጽ የሚል ፕሮግራም አዘጋጅተው ከግንቦት ሰባት እና ከሻቢያ የሚሰጠውን ፕሮግራም የሚመሩ ሰው ናቸው። በዚህ መልክ ነው እንግዲህ ስራዎችን እየሰሩ የሚገኙት።
መልካም መልካም ሻምበል፣ በቂ ማብራሪያ ነው። በቀጣይ ደግሞ ወደ ሰሞኑ የፖለቲካ የሚሊተሪ ግርግር እናንሳ እስኪ። የትግሬው ያኔም ባገነነው ያገዛዝ እያደረሰ ያለውን ግፍ፣ መከራ፣ ስደት፣ ርዛት፣ ሞት ለማስቆም የክተት አዋጅ የሚያሰሙ ተቃዋሚ ድርጅቶች ተበራክተዋል። ብረት አንግበናል ብለው መግለጫ ከሚሰጡት ውስጥ አብዛኛዎቹ ወይንም በሙሉ የትግሬው ያኔ 50 ያ የተደራጁ ናቸው። ከቅርብ ጊዜ ወዲህ ደግሞ በዳያስፖራው ተደራጅቻለሁ የሚለው ግንቦት ሰባት ከአርበኞች ግንባር ጋር በመሰረተው ግንባር ወደ አርበኝነት ተሸጋግረናልና የኢትዮጵያ ህዝብ ተከተለን እያሉ ነው። ይህንን ጥሪ የሚያሰማው ግንባር ከሻቢያ ጋር አብሮ ይሰራል። ከሻቢያ ጋር ሽርክና የገባው ግንቦት ሰባት የያዘው አቋም ከኢትዮጵያዊ ወገን ጋር ቅራኔ ውስጥ አስገብቶታል። እስቲ በዚህ ላይ የርሶን ግንዛቤ ቢያጋሩን አመሰግናለሁ።
ለዚህ ጥያቄ አጭር መልስ የለውም። ትንሽ ሰፋ ያለ ግንዛቤ እንዲኖር ምን አሁን ቀደም ሲል የተጠቀሱት የተለያዩ እንቅስቃሴ እናደርጋለን የሚሉት ኃይሎች በምን ሁኔታ ላይ እንዳሉና በተለይ አሁን ግንቦት ሰባት ጦርነት ገጥም ያለው ስለሚል ስለ ግንቦት ሰባት ትንሽ መሰረት ያለው ነገር ባሲስ ደስ ይለኛል። በቅድሚያ በተለያዩ ቦታዎች ያለውን የወያኔን ስርዓት ለመጣል የተለያዩ ድርጅቶች አንዳንዶቹም ደግሞ የነጻ ኢትዮጵያ ነጻ ከማውጣት ይልቅ ያው ራሳችን ነጻ እናወጣለን በሚል የሚያደርጉት እንቅስቃሴ አለ በየቦታው። በተለይ አሁን በጎንደር አካባቢ በተለይ በወያኔና በሱዳን መንግስት መሬታቸውን የተነጠቁ ኢትዮጵያውያን በዚህ ቁጣ የተነሳ መሳሪያዎችን በማንገብ በመሸፈት አንዳንድ የሚያደርጓቸው አክቲቪቲዎች አሉ። በሌላም ቦታዎች ላይ እንደዚሁ የተለያዩ ኢትዮጵያውያኖች ይህን ስርዓት ለመታገል በተበታተነ መልኩ የሚያደርጉት እንቅስቃሴ አለ። ከዚህ ውጭ በተሟላ መልኩ ሁሉም ተሰባስቦ በአንድ ላይ ሆኖ ወያኔን ለመታገል የሚደረገው ኦፕሬሽን የለም። በተበታተነ ሁኔታ አለ እና ይሄን በዚህ ልመልሰው ይሄ የግንቦት ሰባትን በሚመለከት ግን ትንሽ በደንብ መሰረት ማስያዝ የሚያስፈልግ መስለኛል። ምክንያቱም በዚህ በሚደረገው የጸረ ወያኔ ትግል ለነጻነታችን በመናደርገው ትግል ግንቦት ሰባት ትልቅ ደንቃራ ድርጅት ሆኖ ነው የሚገኘው እና ይሄን ድርጅት ትንሽ ስላለው ሁኔታ ድርጅቱን በሚመለከት ማስጨበጥ ፈልጋለሁ። በመጀመሪያ ደረጃ ግልጽ ማድረግ የምፈልገው ነገር እኔም ሆንኩ ማህበራችን ሌሎችም ኢትዮጵያውያን ሀገራዊ አጀንዳ ያላቸው የፖለቲካ ድርጅቶች፣ የሲቪክ ድርጅቶች በየቦታው ስለ ግንቦት ሰባት ተግባር ያጋለጡ ያሉ ኢትዮጵያውያኖች አብዛኛዎቻችን እኔን ጨምሮ እኔ ራሴን ብዬ መናገር እችላለሁ እኔ ከግንቦት ሰባት ጋራ ምንም ጸብ የለኝም። ግንቦት ሰባት ሆነ ግንቦት ዘጠኝ ሆነ ግንቦት ሰይጣን ሆነ ያ መብታቸው ነው።
ትክክል።
የሌላም የፖለቲካ ድርጅትም አላማ ለማሳካት ሲባል አይደለም ስለ ግንቦት ሰባት የሚነገረው። እነ ዶክተር ብርሃኑም ሆነ የድርጅቱን አመራሮች በሙሉ እኔ በግል አላውቃቸውም። በኢትዮጵያዊነቴ የሀገሬን ጉዳይ ስለምከታተል ሁላችንም በማህበሩም ሆነ እነዚህ በኢትዮጵያ ዙሪያ የሚሰሩ ሰዎች የሀገራቸው ጉዳይ ስለሚያገባቸው እንጂ ከድርጅቱና ከድርጅቱ መሪዎች ጋር የግል ግንኙነት ያለው ወይም የግል ጸብ ያለው ወይም ከግንቦት ሰባት ጋር የግል ጸብ ያለው ሰው የለም። ግንቦት ሰባት ኢትዮጵያን ነጻ የሚያወጣ ከሆነ ምን አይነት ዜጋ ነው ሀገሩን ነጻ የሚያወጣለትን እንቅስቃሴና ድርጅት የሚቃወመው? አይደለም ግንቦት ሰባት አሊያም ፈረንሳይ መጥቶ ኢትዮጵያን ነጻ የሚያወጣልኝ ከሆነ ከቻልኩ ራሴም ለመሰዋትነት በማቅረብ ያለኝን ንብረት ሸጬ በሙሉ አገሬ ነጻ እንድትወጣ ፈልጋለሁ እንጂ አገርን ነጻ የሚያወጣ ኃይል የሚቃወም ዜጋ ኢትዮጵያዊ ይኖራል ብዬ በፍጹም አላምንም።
ትክክል።
ይሄ ዛሬ ግንቦት ሰባትን የሚያደርገውን ተግባር ልናጋለጥ የተነሳንበት ምክንያት የሀገራችን ጉዳይ ስለሚያገባን ግንቦት ሰባት የኢትዮጵያ ዋነኛ ጠላት የሆነው የሻዕቢያ ቅጥረኛ በመሆኑ ነው።
ትክክል።
ስለዚህ ግንቦት ሰባትን ለምን እንደምንቃወም በጨረሻ ላይ ደግሞ ግንቦት ሰባት በትክክል ምን እያደረገ እንዳለ ለማስቀመጥ ሞክራለሁ። አንደኛ ግንቦት ሰባት መጀመሪያ ግንቦት ሰባት ኋላ ደግሞ አርበኛ ግንቦት ሰባት ተብሎ የሚጠራው ድርጅት በሻዕቢያ የተቋቋመ በሻዕቢያ መመሪያና የኢትዮጵያ ጠላቶች በሻዕቢያ በኩል አድርገው ፋይናንስ አድርገው የሚያንቀሳቅሱት ቅጥረኛ ድርጅት ስለሆነ ነው። ሁለተኛ ድርጅቱ ግንቦት ሰባት የሚመሩት የድርጅቱ የስራ አስፈጻሚ ኮሚቴ አባላትና የማዕከላዊ ኮሚቴ አባላት ተብዮቹ በአብዛኛው ከአንድ ጎሳ የወጡና ቀሪዎቹ የኦነግና የሌሎቹ ገንጣይ ድርጅቶችን የመገንጠል አጀንዳ ይዘው የተነሱ በስውር ለሻዕቢያ የሚሰሩ ሰዎች የታገሩበት ድርጅት ነው። የድርጅቱ የስራ አስፈጻሚ ኮሚቴ አባላት የሚባሉት ዶክተር ብርሃኑ ነጋ፣ ዶክተር ታደሰ ብሩ፣ አቶ ቸኮል ጌታቸው፣ አቶ አንድነት ኃይሉ፣ አቶ አበራ አዳሙ እነማን እንደሆኑ አሳምረን እናውቃለን። እና አቶ ተስፋዬ ቦጋለ፣ አቶ ኤፍሬም ማዴቦ፣ አቶ ሙሉነ ዮኤል፣ አቶ ናምን ዘለቀ ማን እንደሆኑ ማንን ወክለው እዛ እንደተቀመጡና ሁሉም ከኢትዮጵያዊነት ውጭ ምንም የማያውቀውን ኢትዮጵያዊ የአማራ ብሔረሰብ በጠላትነት ፈረጀው የተቀመጡ መሆናቸውን በመረጃ በተደገፈ ሁኔታ እናውቃለን። ሶስተኛ ድርጅቱ ሙሉ በሙሉ ለፕሮፓጋንዳ እንዲያመቸው የኢትዮጵያን ሰንደቅ ዓላማ ያውለበለቡ ኢትዮጵያ ኢትዮጵያ ይበሉ እንጂ ኢትዮጵያዊነት በውስጣቸው የለም። በማዕከላዊ ኮሚቴ ውስጥ የነበሩትን የአማራ ብሔረሰብ ተወላጅ የነበሩትን ኢትዮጵያውያን በሙሉ በዘዴ ሙልጭ አድርገው አስወጥተዋል። ለአብነት ያህል ጋሻው ካሴን፣ አንተነህ ሙሉነህን፣ መስፍን አማን፣ ናገኘው መኮንን፣ ሌላም ብዙ 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 መዘርዘርና መጥቀስ ይቻላል። ምንም ወንጀል ሰርተው ሳይሆን ድርጅቱ ባለው ጸረ ኢትዮጵያዊ አማራ ጸረ ኢትዮጵያዊ አማራ አቋምና በአማራው ላይ ያላቸው ጥላቻ ያላቸውን አጀንዳ ያላቸውን የሻዕቢያ ቅጥረኞች ድርጅት ስለሆኑ ነው። አራተኛ ድርጅቱ ለሁለት የተከፈለበትም በዚሁ ምክንያት ግንቦት ሰባት የሚለው ነገር የመጣው ወደ ውስጥ ገብተን በምንመረምርበት ጊዜ ይሄ ነው። አምስተኛ ድርጅቱ በግልጽ ኢትዮጵያዊ ሆኖ ተወልዶ አድጎ አርጅቶ ኢትዮጵያዊ ሆኖ የሚሞተውን ሀገሬ ኢትዮጵያ፣ ዛሬ የኢትዮጵያ ሰንደቅ ዓላማ አላማዬ ነው፣ አረንጓዴ ቢጫ ቀይ የኢትዮጵያ ሰንደቅ ዓላማ የኔም ሰንደቅ ዓላማ ነው፣ አንድ ሀገር አንድ ሕዝብ ብሎ ከኢትዮጵያዊነት ውጭ ምንም የማያውቀውን የአማራ ሕዝብ ጨቋኝ ጠላት አድርጎ በሚስጥር ሳይሆን በግልጽ አቋም የወሰደ ድርጅት። እዚህ ላይ አንድ ነገር መናገር ፈልጋለሁ። ኢትዮጵያን ኢትዮጵያ የሚያሰኛት
በውስጡ ያሉት 80 የኢትዮጵያ ብሔረሰቦች ጎሳዎች ነገዶች በሙሉ ተቆጥረው ነው። ለኔ ከዛው ውስጥ አንዱም ከጎደለ ኢትዮጵያ ኢትዮጵያ አይደለችም። ግንቦት 7 እንግዲህ ኢትዮጵያን ኢትዮጵያ ከሚያሰኙት የኢትዮጵያ ብሔረሰቦች መካከል ሲሶውን ቢያንስ ወይንም አንድ አራተኛውን የሚያክል ህዝብ በጠላትነት ፈርጆ የተቀመጠ ድርጅት ነው። ይሄን በመረጃ መጣበታል። ለዚህም ቀላል ማስረጃ የራሱ የድርጅቱ የራሱን አቋም በሚገልጽበት ርዕስ አንቀጹ ይጋለይ ማስረጃ ቁጥር 25 2001 ባወጣው ርዕስ አንቀጽ ላይ ግንቦት 7 እንዲህ ይላል። እንዳላ ነበዋል ነው ከትናንት በስቲያ በባርነት ሲሸጡ ሲለወጡ የነበሩ ጥቁሮች ዛሬ ለአሜሪካ ፕሬዝዳንትነት መመረጥ ከቻሉ በሀገራችን ኢትዮጵያም ለ10 መቶዎች አመታት እየተፈራረቀ ሲገዛ የኖረው ያማራ ይላል። እንዴት ይያለ ብዙ ይከተላል ያንዳንዱ ነገር መተንተን ይቻላል። እደግመዋለሁ ከትናንት በስቲያ በባርነት ሲሸጡ ሲለወጡ የነበሩ ጥቁሮች ዛሬ ለአሜሪካ ፕሬዝዳንትነት መመረጥ ሲችሉ ወይም ከቻሉ በሀገራችን ኢትዮጵያ ለ10 መቶ አመታት እየተፈራረቀ ሲገዛ የኖረው ያማራ ይላል። እነዚህ ሰዎች እንግዲህ ርዕስ አንቀጽ የግንቦት 7 ርዕስ አንቀጽ ነው። አንድ ርዕስ አንቀጽ የአንድ ድርጅት አቋም ነው። በግልጽ የአማራውን ህዝብ በጠላትነት የፈረጀ ነው። እንዴት ነው አንድ ድርጅት በአገሪቱ ያለውን ኢትዮጵያን ኢትዮጵያን ከሚያሰኙት ብሔረሰቦች አንዱ የሆነውን በጠላትነት ፈርጆ ህብረ ብሔር አጀንዳ አለኝ ብሎ ለኢትዮጵያዊነት የሚቆም? ስድስተኛ የኢትዮጵያ ድንበር ኮሚቴ ከአንድም ሁለት ጊዜ በመጀመሪያ 24 የሚሆኑ የፖለቲካና የሲቪል ድርጅቶች በጎንደር ክፍለ ሀገራችን በኩል ያው የተወሰደውን የሀገራችን የኢትዮጵያን መሬት ለማስመለስ ኮሚቴው ያቀረበው ዶክመንት 24ቱ ድርጅቶች ተስማምተው ለሱዳን መንግስትና ለተባበሩት መንግስታት ሲፈረም እና ሲላክ ግንቦት 7 አሻፈረኝ ነው ያለው። አሁንም ለሁለተኛ ጊዜ ይኸው የኢትዮጵያ ድንበር ኮሚቴ ሌላ ሁለት ተጨማሪ ድርጅቶችን ጨምሮ 26 ድርጅቶች ሀገራዊ አጀንዳ ያላቸው 26 ድርጅቶች በጎንደር ስለተወሰደብን የኢትዮጵያ መሬት ለሱዳንና ለተባበሩት መንግስታት ደብዳቤ ሲጻፍ ግንቦት 7 ተጠይቆ አሁንም አሻፈረኝ ነው ያለው። ምክንያቱም የግንቦት 7 መሪዎች ወያኔ ጥልቀቱ 60 ኪሎ ሜትር ስፋቱ 1000 ኪሎ ሜትር የሚደርሰው የኢትዮጵያ መሬት ሳይሆን ያማራው የጎንደር ህዝብ መሬት አድርገው ስለሚያውትና ጉዳዩ አይመለከተንም ስለሚሉ በአማራ በኢትዮጵያ አቋም ስላላቸው የወሰዱት አቋም ነው። ይሄማ ባይሆን አጀንዳቸው ጸረ ኢትዮጵያማ ባይሆን ኖሮ የኢትዮጵያኛ ኢትዮጵያኖች አያጥማያቶቻችን እኮ የውጭ ባዳና ሀገራችን ሲመጡ ያፈር የመረ ሀገራችንን መሬት እንኳን አፈር እንዳይወስዱ ጫማቸውን አራግፈው እንዲሄዱ የምናደርግ ህዝቦች ነበር። በምን ሂሳብ ነው በኢትዮጵያ ግዛት የሆነው የበጎንደር የሚገኘው መሬታችን በ1000 ኪሎ ሜትር ስፋትና በ60 ኪሎ ሜትር ጥልቀት ተወሰደ ተብሎ ለዚህ ጥያቄ እናቀርብ ሲባል አንድ ህብረ ብሔር አጀንዳ ያለኝ የሚል ድርጅት የሚቃወሙ? ሰባተኛ አሁንም ግንቦት 7 እስቲ አብሮ የሚሰሯቸውን ሰዎች እንመልከት። ግንባር ፈጠርኩኝ የሚላቸው ድርጅቶች በሙሉ ኢትዮጵያን ነጻ ከማውጣት ይልቅ ከኢትዮጵያ ራሳቸውን ነጻ ማውጣት የሚፈልጉ የነጻ አውጪ ድርጅቶች ናቸው። ይሄንን በዝርዝር መመልከት እንችላለን። ግንቦት 7 ግንባር የሚፈጥራቸው ድርጅቶችና ማናቸው? የኦሮሞ ነጻ አውጪ ድርጅት፣ የሲዳማ ነጻ አውጪ ድርጅት፣ የአፋር ነጻ አውጪ ድርጅት፣ የኦጋዴን ነጻ አውጪ ድርጅት፣ የጋምቤላ፣ የቤነሻንጉል፣ የትግራይ እንዲህ እያለ የሚቀጥል ነው። ግንቦት 7 ከህብረ ብሔር ድርጅቶች ጋር አብሮ ሲሰራ አላየንም። ጥምረት ብሎ አንድ ሰሞን አቋቋሙ። ከማን ጋር ነው የተጣመሩት? ከኦሮሞ ነጻ አውጪ ድርጅት ጋር ነው። የድርጅቱ ተወካይ ዶክተር ሩድ ደደፉ በየመድረኩ ስናያቸው የሚናገሩት ኢትዮጵያ ብለው አይደለም፣ የአቢሲኒያ ኢምፓየር፣ የአማራ ኢምፓየር እያሉ ነው የሚያወሩት። ከእንዲህ አይነት ሰዎች ጋር ነው እንግዲህ የድርጅቱ የሚንቀሳቀሰው። ስምንተኛ ግንቦት 7 ኢትዮጵያዊነት የማይዋጥለት ድርጅት ነው። ከኢትዮጵያ አርበኞች ግንባር ጋር ተቀላቀልን አሉ። ወዲያውኑ ያደረጉት ነገር ቢኖር ኢትዮጵያ የሚለውን ስም ያጠፉ። ለምን ቢባል በውስጣቸው ኢትዮጵያዊነት ስለሌለ ነው። ዘጠነኛ እኛ አሁን ራሳችን ቅድም የማህበራችንን ስናቋቋም የቀድሞ ኢትዮጵያ የጦር ኃይሎች የፖለቲካ ማለት የቀድሞ ኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ዓለም አቀፍ ማህበር በሚል አቋቋም። ለዚህም ደግሞ የራሳችን የሬዲዮ ፕሮግራም ስንከፍት በዚሁ ስም ነው የምንከፍተው ስንል ተሽከዳድሞ የሰራዊቱ ድምጽ የሚል የሬዲዮ ጣቢያ በዚህ በኢሳት ውስጥ አቋቋም። ለምንድን ነው የሰራዊቱ ድምጽ የሚባለው? የትኛው ሰራዊት ነው?
እኛ ኢትዮጵያ መከላከያ ሰራዊት ነው የነበረው። አሁን ደግሞ የቀድሞ የሚል ስም ነው የሚጨመርበት። በዛ ስም ነው የሬዲዮ ስም የሚወጣው እንጂ የሰራዊቱ ድምጽ የሚባል ማናቀው የየትኛው ሰራዊት ነው የሚል ብዙ ዝግብ ውስጥ ገብተን ነበር። ምክንያቱም ኢትዮጵያ የሚባለው ስም እንዲነሳ ስለማይፈልጉ ነው። እንደገና አሁን አስረኛ ድርጅቱ ከሰባት ዓመት በላይ ኢትዮጵያውያንና ኢትዮጵያን ህዝብ እየዋሸ የነበረ ድርጅት። እርግጥ ውሸት የሚለውን ቃል ባልናገር ትክክለኛ ያልሆነ በሚል ብተካው ደስ ባላይ ነበር። አንድን ነገር ትክክለኛ ያልሆነ የምንለው ጄኒዮን የሆነ ስህተት ሳይታወቅ የሚደረግ ስህተት ሲሆን ነው። ግንቦት ሰባት ግን እያወቀ የሚዋሽ ድርጅት ስለሆነ ውሸት በሚለው ነው እኔ የምጠቀመው። የዛሬ ሰባት ዓመት በስድስት ወር ኢትዮጵያ እንገባለን እኔም ለሀገሬ ብላችሁ $500 ብሎም $1.5 million በላይ ተበሰቡ። እንኳንስ በስድስት ወር በስድስት ዓመትም አልሆነም። ለዚህም ውሸታቸው ምላሽ አልሰጡም። የገባውንም ገንዘብ ለህዝብ አላሳወቁም። ያው የት እንደገባ እናውቃለን። ሁለተኛ የድርጅቱ መሪ ዶክተር ብርሃኑ በኦዲዮ ተቀርቶ መረጃው አለ የኢትዮጵያ አርበኞች ግንባር የለም አሉ። ይህን ብሎ ሳይተነብቱ ደግሞ ይህ ውሸታቸው ብሎ ሳያድር ከአርበኞች ግንባር ጋር ውህደት ፈጸምኳል። ጥሩ ውህደት ፈጠሩ። ታዲያ አንድ ድርጅት ከሌላ ድርጅት ጋር ውህደት ሲያደርግ መሪው ማገኝበት ምን ምክንያት አለ? ከዚህ በላይ ትልቅ ነገር ለአንድ ድርጅት ምን አለ? ለምን ቢባል መልስ የለም። እንደገና ድርጅቱ በራሳቸው በዚህ በኢሳት ልሳን በሻቢያ አቀነባባሪነት የአማራ ዲሞክራሲያዊ ግንባር ከአርበኞች ግንባር ጋር ግንባር ፈጠረ፣ ከኛም ጋር ግንባር ፈጠረ ብሎ ውሎ ሳያድር በማግስቱ የአማራ ዲሞክራሲያዊ ግንባር ውሸት እንደሆነ አጋልጧቸው። ሌላው እንግዲህ መቼም የውሸቱ ብዛት ተዘርዝሮ ያልቅም። በዋና ዋናው ልጥቀስ ብዬ የግንቦት ሰባት ንቅናቄ በመደገፍ በርካታ ምሁራን ህዝቡን ተቀላቀሉ፣ አስመራ ገቡ ተብሎ ብዙ ሰው እስቲ አንድ ምሁር ስም ጥሩ ቢባል ጭጭ ነው ያሉት። ምክንያቱም የፈጠራ ወሬ ስለሆነ ማለት ነው። ይህን ያህል የአየር ኃይል ፓይለቶች ከዱ አሉ። ውለው ሳያዱ ደግሞ የግንቦት ሰባት አባል የግንቦት ሰባትን ትግል ተቀላቀሉ አሉ። እስቲ የት አሉ ሲባል መልስ የለም። አቶ አንዳርጋቸው በጁን 23 ተይዞ ወደ ኢትዮጵያ የዕለት ሁለት ተላለፈ። 9 ቀን ከተጠበቁ በኋላ ዜናውን ያቀረቡለታ ልክ እንደማያውቁ ሆነው አቶ አንዳርጋቸው በዛለት እንደታሰረ አድርገው ህዝቡን ሲዋሹ ከረሙ። እና እንግዲህ ድርጅቱ በአጠቃላይ በውሸት ላይ የተመሰረተ ድርጅት ነው። የድርጅቱን መሪዎች በምንመለከትበት ጊዜ ራሱ ዶክተር ብርሃኑ ስንመለከት ዶክተር ብርሃኑ በገቡበት የኢትዮጵያ ፖለቲካ ሁሉ የኋላ ታሪካቸው ሲመረመር የኢትዮጵያን ፖለቲካ ሲነግዱበት እንጂ ወይም ጥለው ሲሸሹ እንጂ ለሀገር የሚበጅ ስራ ሰርተው ለድል ሲያበቁት አላየንም። እና ድርጅታቸው ይሀፋ ለድል ሲያበቁት ሳይሆን የሰሩትን ሰርተው ጥለው ሲሸሹ ነው ያየነው። ወያኔ ሲገባ ከእነ እንድርያስ እሸቴ ጋር ምን ሲሰሩ እንደነበረ የሚያውቅ ያውቃል። ቀጥሎም ያው በሰላም ላሳቸው ህዝቡን አታለው በቅንጅት ጊዜ እሳቸውና ግብረ አበሮቻቸው የኢትዮጵያን ህዝብ ትግል እንዴት በወያኔ እንዳስነጠቁት ኋላም በጓራ ተዘራድረው ይቅርታ በሚል ህዝቡን ሸጠው እነሱን አምነው ታግለው የታሰሩትን ሳያስፈቱ ለሞቱትን ፍትህ ሳይጠይቁ ወደ ግል ንግዳቸው ገብቶ ምን ሲሰሩ እንደነበረ እና በመጨረሻም ደግሞ እንዴት ወደ ስደት እንደመጡ የምናውቅ እናውቃለን። ስለዚህ እኛ ስለ ግንቦት ሰባት ስንናገር ግንቦትን በመጥላት ወይ በሌላ ጉዳይ ሳይሆን የምናቀውም ማሳወቅ ስላለብን ድርጅቱ ከዚህ በላይ በተከስኳቸው ሁኔታዎችና ምክንያቶች የተነሳ ኢትዮጵያዊነትን የሚጸየፍ በኢትዮጵያዊነት የማይኮራ ለነጻነት የማያበቃን በጸረ ኢትዮጵያ አጀንዳ ካላቸው ኃይሎች ጋራ የሚሰራ በሻቢያ ሳምባ የሚተነፍስ የሻቢያ ቅጥረኛ ድርጅት ስለሆነ ነው። ሌላ ምንም ምክንያት የለንም። በተለይ ዶክተር ብርሃኑ ከቅንጅት መፍረስ በኋላ የኢትዮጵያ ህዝብ ምን ሰርተውት እንደሄዱ በሚገባ ያውቃል። እና አሁን ወደ እንግዲህ ግንቦት ሰባት ምን እያደረገ ነው ያለው ለሚለው ደግሞ አንድ የመጨረሻ እንደው ነጥቦችን ካስጨበጥኩ በኋላ ድርጅቱ ምን እያደረገ እንዳለ አሁን ያለው ሆያውዬ ምን እንደሚመስል ለማስቀመጥ ሞክራለሁ። ይሄን ገለጻ ማረገው የውትድርና ሙያ ላላቸው ሰዎች ሳይሆን በሲቪሉ ዓለም ላሉ ወንድሞቻችንና እህቶቻችን ነው። እንግዲህ አሁን ግንቦት ሰባት ጦርነት ውስጥ ገብተናል ብለው አውጀዋል። በመጀመሪያ ደረጃ ለምን ይሄ ጊዜ ተመረጠ ለሚለው በዚህ በዋሽንግተን ዲሲ አካባቢ የእግር ኳስ ጨዋታ ውድድር ይደረጋል። በዚህም የተነሳ ከመላው ዓለም ብዙ ኢትዮጵያውያን ስለሚመጡ በዚህ አሁን የፌዴሬሽን በሚባለው በሚያሳፍር ሁኔታ በፌዴሬሽን ውስጥ አመራር ላይ ያሉ የግንቦት ሰባት አባላትን በመጠቀም ይሄንን ጊዜ ሆም ብለው መርጠው ነው ጦርነት ከወያኔ ጋር ልናነሳ ነው ብለው ያወጁት። ምክንያቱም በዚህ ሰበብ እንደለመዱት ላለፉት 7 አመታት እንደሚያደርጉት ገንዘብን ሰብስባለን ብለው ስላሰቡና ስላቀዱ ነው። እና በዚህ መሰረት የቻሉትን ያህል ሰብስበዋል። ሌላው እንግዲህ ጦርነት እናደርጋለን ብለው ያሉት በኋላ በትንታኔ መጣበታለው ስለዚህ በወልቃይት ተገዴ አካባቢ ቀደም ሲል ተጥሻለው በተለይ በጎንደር አካባቢ በርካታ መሬቶች በዚህ በኩል በትግራይ በሌላ በኩል በጎንደር ስለተወሰዱ እዛ አካባቢ ብዙ የሚደረጉ እንቅስቃሴዎች አሉ። የሸፈቱ ሰዎች አሉ። አልፎ አልፎም ከወያኔ ወታደሮች ጋራም የሚደረጉ መለሰኛ ውጊያዎችና እንትኖች አሉ። ይሄንን አጋጣሚ በመጠቀም እነዚህ ሁለት ነገሮች በማገናኘት በሻቢያ ድራማና ቲያትር ሰራተኝነት ኮንተብሎ የተደረገ ነገር ነው። ከዚህ ምንም ያለ ነገር የለም። እንግዲህ ይሄ ከሆነ አሁን እነሱ የሚሉንን አደረግን የሚሉትን ነገር በሙሉ ቁጭ አድርገን ተመልክተናል። ከየት ቦታ ተነስተው ጦርነት እንዳደረጉ፣ የት ቦታ ሄደው እንደደመሰሱ፣ የት ቦታም እንዳደረጉ ይሄን ሁሉ በሙሉ በነጥብ ከማስቀመጥ በፊት ሁለት የጦርነት ስልቶችን ለመናገር ፈልጋለሁ። እንግዲህ ሁለት አይነት ጦርነት ነው ያለው። አንዱ ኮንቬንሽናል ነው፣ አንደኛው ደግሞ ሽምቅ ውጊያ ነው። ኮንቬንሽናል ጦርነት የሚደረገው በሁለት መንግስታት መካከል ነው፣ ወይንም ደግሞ በጣም ሬር በሆነ ሁኔታ በአንድ መንግስት ላይ በርካታ መንግስቶችም ተባብረውበት የሚደረግ ጦርነት ሲሆን ነው። ከዚህ ውጭ የሚደረጉ ነገሮች በሙሉ እንግዲህ የሽምቅ ውጊያዎች ናቸው። የሽምቅ ውጊያ ማንኛውም ድርጅት የግለሰቦች በአንድ ቦታ ላይ መሽገው ታጥቀው የሚያከናውኑት ውጊያ ነው። አሁን ግንቦት ሰባት አደርጋለሁ የሚለን ጦርነት ቁጭ ብላችሁ ስትመለከቱት ኮንቬንሽናል ነው፣ የሽምቅ ውጊያ አይደለም። የሽምቅ ውጊያ የተወሰኑ ሰዎች ተደራጅተው ባልታሰበ ጊዜ ሄደው ድልድይ ማፍረስ፣ የተወሰነች መንደር ይዘው ሄደው ያን አካባቢ ባንክም ዘረፉ፣ የሚያደርጉትን ነገሮች አድርገው ህዝቡንም የሚያነቁ ከሆነ አንቅተው ወዲያውኑ ተመልሰው ሸሽተው የሚወጡበት ሰዎችን አፍነው የሚወስዱበት ሁኔታ ነው። ከዚህ ባለፈ ምንም ማድረግ አይቻልም በሽምቅ ውጊያ። ኮንቬንሽናል ውጊያ በሚሆንበት ጊዜ ግን ቅድም እንደተጠቀስኩት በሁለት መንግስታት መካከል የሚደረግ ውጊያ ነው። ይሄ የምድር ጦርን፣ የአየር ኃይልን፣ የባህር በር ካለ ደግሞ የባህር ኃይልን በሙሉ የሚያሳትፍ ብዙ ቢሊዮን ዶላር በጀት የሚያስፈልገው በብዙ ሺህ የሚቆጠር ሰራዊት የሚያስፈልገው ነገር ነው። አሁን እነሱ እየነገሩን ያሉት ኮንቬንሽናል ውጊያ ነው። ይሄ ማለት እንግዲህ መንግስት ሆነዋል ማለት ነው፣ በቢሊዮን የሚቆጠር በጀት አላቸው ማለት ነው። ወያኔን በምንመለከትበት ጊዜ ወጣ ሞሮደ 90 ሚሊዮን ህዝብ ሀብት ይዞ የሀገር ሀብት ይዞ ያለ መንግስት ነው። የእግረኛ ጦር የምርጦ አለው፣ የአየር ኃይል አለው፣ ገንዘብ አለው። ግንቦት ሰባትን በምንመለከትበት ጊዜ ይኸው የምታዩት ነው። በየቦታው ከሚሰበስቡት ውጭና የተለየ ነገር ካልሆነ በስተቀር ለዚህ የሚመጥን ኃይልና አቅሙም ኤክስፐርቱ ያላቸው አይደሉም። አሁን እነሱ እንግዲህ የኮንቬንሽናልና የሽምቅ ውጊያን አስቀምጫለሁ። እንደገና ደግሞ ይሄ ውጊያ ሲካሄድ ሁለት አይነት ስልቶች አሉ፣ መከላከልና ማጥቃት ይባላል። መከላከል የሚባለው እንግዲህ በሰሜን ሁኔታ በኢትዮጵያ ተጨባጭ ሁኔታ ተራራ ላይ ጉድጓድ ቆፍሮ ምሽግ ቆፍሮ ለአካባቢው ስትራቴጂክ የሆነ ቦታዎችን መርጠው ወደዛ ተራራ መቃረቢያ የሚሆኑ ቦታዎች በሙሉ ጠላት እንዳይጠጋ ፈንጂዎችን ቀብረው ያንንም ፈንጂ ወረዳ አልፎ ለሚመጣ 50 ካሊበር መትረየስ ስትራቴጂክ በሆነ ቦታዎች ላይ ቀምደው ጠላት የመግደያ ወረዳ እስከሚገባ ድረስ ጠብቀው የሚመጣውን ኃይል ለመደምሰስ የተዘጋጁ ኃይሎች ያሉበት ቦታ ነው። ሌላ ኃይል ሄዶ ወደ ማጥቃት ሲፈጽም እነዚህን ሁሉ ነገሮች ተቋቁሞ ለማሸነፍ ነው። ይሄ ከፍተኛ የሰው ኃይል፣ ከፍተኛ ገንዘብ፣
በርካታ መሳሪያዎችን የሚጠይቅ ነው። ይሄ ራሱን ይችላል አንድ ሰዓት ለጣድ የሚፈጅ ንዝር የሚጠይቅ ነገር እና እነዚህ ሰዎች ይሄን አደረግን ነው የሚሉት። አይታችሁ ከሆነ ከሀሬና ተነስተው እግዚአብሔር ይወቀው እንግዲህ እያንዳንዱ የሚሉትን ነገር ማፕ ላይ አስቀምጠን ተመልክተነዋል። ምንም የሚያዝ የሚጨበጥ ነገር የለም። በትግራይ በኩል ገባን እንዳይሉ እንዴት አድርገው ነው ዛላምበሳን፣ ሶረናን፣ ባድመን ያን ሁሉ ያገጠጡ ተራራዎች ያን ሁሉ ወያኔ ያሰለፈውን ሰራዊት ያን ሁሉ ፈንጂ ወረዳ ያን ሁሉ መትረየስ ያን ሁሉ የመድፍና የሚሳኤል ተኩስ ተቋቁመው እዛ እንዴት እንደደረሱ እግዚአብሔር ይወቀው እና በዛ ሊሆን የሚችል አይደለም። እንግዲህ እነሱ እንደሚሉን ወደ ሱዳን ገብተው ነው ማለት ነው። ወደ ሱዳን ከገቡ ማለት የሱዳን መንግስት ተባባሪ ሆኗል ማለት ነው። በሱዳን ገብተው ወደ ጎንደር ሊመጡ ነው ማለት ነው። ጎንደር ግማሹ በወያኔ አሁን የሚሉን ቦታ በሙሉ በወያኔ ቁጥጥር ስር ያለ ነው። በአብዛኛው ወያኔ የለም በቦታው ማለት ነው። የማንን ጎፈሬ ነው የሚያበጥረው? ያው እንግዲህ እነሱ እንደሚሉን ሻቢያና ወያኔ ጠላት ከሆኑ ማለት ነው። ሻቢያ ወያኔ ሊወጋ ካሰበ ወይም ሊያስወጋ ካሰበ ማለት ነው። ይሄ ራሱ ሌላ ውሸት ነው እና ቁጭ ብለን በምንመለከትበት ጊዜ በዚህ በወልቃይት ጠገዴ አካባቢ ያለውን ሁኔታ ምክንያት አድርጎ በዛ ለመነገድ የተደረገ ተግባር እንጂ ምንም አይነት ነገር የለም። በመሰረቱ ውሸትነቱን የምትረዱት በአሁኑ ሰዓት ክረምት ነው፣ የተከዜ ወንዝ የሚሞላበት ነው። በዛ አካባቢ ዙሮ እንኳን ቢሆን ጦርነቶችን ለማካሄድ ለወዳጅም ሆነ ለጠላት የማይመች ነገር አንድ። ሁለተኛ ግንቦት ሰባት እንግዲህ በራሱ ከሆነ ትግል የሚያደርገው ባለን መረጃ እንደው በጣም አርገን ብለጥጥላቸው 30 የማይሞላ ሰው ነው ያለው። እንግዲህ 30 ሱፐርማን የሆኑ ሰዎች ናቸው ያሏቸው ማለት ነው። የሚገሉ፣ የሚደመስሱ፣ የሚረፈርፉ ያው እንትናቸው የሚያቀርቡትን መረጃ ብትከታተሉ የሚያስቅ ነው። እነሱ አይማረኩም አይሞቱም፣ ግን እየደመሰሱ የሚሄዱ ናቸው። በሌላ በኩል ደግሞ ያዝ ነው የሚሉት ቦታ አንድ ቦታ የለም። ይሄ ልጆቻቸውን የሚጫወቱት የቪዲዮ ጌም አለ ሱፐር ማሪዮ የሚባል የቪዲዮ ጌም እንኳን ለመጫወት ካንዱ እንትን ወደ ሌላው ለመሸጋገር ብዙ ልምምድ ይጠይቃል። ይሄ እንግዲህ እነሱ የሚሉን ጦርነት ከዛም የቀለለ ነው።
ሻምበላ ሽብር ጊዜያችን ሊጠናቀቅ እየተቃረበ ነው። እንደው በተቻለ መጠን ጠቅለል አድርገው በሁለት ደቂቃ ጊዜ ውስጥ ሊያጠናቅቁት ቢችሉ በጣም ከይቅርታ ጋር አመሰግናለሁ።
ምንም ችግር የለም እና እንግዲህ ባጭሩ እንደገለጽኩላችሁ ግንቦት ሰባት ለኢትዮጵያ የሚበጅ አጀንዳ ያለው ድርጅት አይደለም። ሌሎች ለሀገራችን ነጻነት የሚታገሉ ኃይሎችን ለማዘናጋት እና ትግሉን ለማደናቀፍ የሚያደርጉት እንቅስቃሴ ካልሆነ በስተቀር ምንም አይነት ይሄ ነው የሚባል ነገር የለም። ዶክተር ብርሃኑም ሆነ አብረው ኤርትራ ሄዱት የትግል ጓዶቻቸው ምን እንደሚያደርጉ፣ ምን እንደሚሰሩ፣ ምን እንደሚደረግ በሙሉ ወደፊት ጊዜ ካለ በስፋት እንመጣበታለን። ባጭሩ ያለው ሁኔታ ይሄ ነው።
በጣም በጣም
የኢትዮጵያ ነጻነት አይመጣም።
በጣም እናመሰግናለን ሻምበል፣ በእውነት ትልቅ ማብራሪያ ነው። ሰፊ ጊዜን የሚጠይቅ ነው፣ ግን ቅደም ተከተሉን ትክክለኛነቱን የሚያረጋግጥ አገላለጽ ነው። እናንተ ናችሁ የሚሊተሪውን የጦሩን ስልትና ጥበብ የምታውቁትና ምክር ከእናንተ ስለሚያስፈልግ ነው በእናንተ በኩል እንዲገለጽልን የመረጥ ነው። በዕለቱ ውይይታችን እንዳስሳችሁ ያሰብናቸውን ጥያቄዎች አላጠናቀቅንም። በመሆኑም ቀጣዩ ውይይታችን በሌላ ሳምንት ማድረግ ይኖርብናል እንላለን። ሰፊና ጠቃሚ የሆኑ ጉዳዮች አሉን። የዛሬውን በሰዓት እጥረት ምክንያት በዚሁ እናቁመው። ከይቅርታ ጋር ሻምበል አሸብር ገብሬ፣ እንዳለፉት ጊዜያቶች ሁሉ ላቀረብንለው ጥያቄ ጥልቅና ትምህርታዊ ማብራሪያዎች ስለሰጡን በአድማጮቻችን በሬዲዮ ዝግጅት ክፍል ስም ምስጋናዬን እያቀረብኩ በዚሁ እንሰናበታለን። በእነዚሁም ሆነ በሌሎች አህጉራዊ ጉዳዮች ተከታይ ውይይት ለወደፊት ይኖረናል ብለን ስለምናምን ትብብሮ ቀጣይነት አለው ብለን እናምናለን። ለዛሬው በድጋሚ እያመሰገን በዚሁ እንሰናበታለን። አድማጮቻችን ለቀድሞ የኢትዮጵያ ጦር ኃይሎች ዓለም አቀፍ ማህበር ፕሮግራምና መግለጫዎች ለመከታተል ለመረዳት ለምትፈልጉ ድረ ገጻቸው www.ethioveterans.com እደግመዋለሁ፣ www.ethioveterans.com መሆኑን እንገልጻለን። ጤና ይስጥልኝ ሻምበል አሸብር፣ መልካም ሰንብቱ።
እኔም አመሰግናለሁ፣ መልካም ሳምንት።
አሜን። ጤና ይስጥልኝ።
I'm not ready. I'm not ready.
አድማጮቻችን የዛሬውን የነሐሴ 17 2007 ዓመተ ምህረት ወይንም የአውግስት 23 2015 ስርጭታችንን ለማጠናቀቅ ጥቂት ደቂቃዎች ቀርተውናል። የዛሬውን ስርጭት ያስተናገድናችሁ ወርቁ ሞላ፣ ንጉሱ ታምራት፣ እኔም የቴክኒኩ ድጋፍ የሰጠው ቴዎድሮስ በቀለ። ደና ቆዩን እያልን በዚሁን እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
Sosita ta la gora una gora una